እለቱ ጁን 22 እንደ አውሮፓውያን አቆጣጠር 2026 ዛሬ የሚቀዳ ቁጥራችን 7365 ነው። የሰኞ ማታ ፕሮግራማችን አሁን ይቀጥላል። ሰላም ጤና ያስጥልኝ፣ እንደምን አመሻችሁ ውድ የሻሎም ዓለም አቀፍ ቴሌኮንፈረንስ ቤተሰቦች። የዛሬ ምሽት አገልግሎታችን የምመራው በቨርጂኒያ ቅድስት ተሰማ ነኝ። የዚህ ምሽትን የሰንበት ትምህርት የምታወያየን እህታችን የመንዞር ቅናት ቃል የሚያካፍለን ደግሞ ውድ ወንድማችን ዳኒ ነው። በመዝሙር እህታችን ማርሸት፣ በጸሎት ደግሞ እህታችን ብዙዬ ናት። እግዚአብሔር ረድቷት ከገባች እሷ ትጸልያለች፣ ካልገባች ደግሞ ከጉባኤው ጸሎት እንድትዘጋጁ አንድ ሰው እፈልጋለሁ ለእግዚአብሔር ፈቃድ። የዛሬው ጥቅሳችን የሚወሰደው ያው ሰንበት ትምህርት እየጨረስን ነው። 13ኛ የሰንበት ትምህርት ጥቅሳችን የተወሰደው አንደኛ ዮሐንስ 3:2 ነው። እሱን አንብቤ ጸሎት አረግና የመዝሙር ምርጫ ይኖረናል። አንደኛ ዮሐንስ ምዕራፍ 3:2 እንዲህ ይላል፣ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስልም እናውቃለን። እግዚአብሔር ይርዳን፣ እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አንድ አምላክ እጅግ አድርገን እናመሰግንሃለን። ሳምንታችን ሁሉ ጠብቀህ ለዚህ ደግሞ ጌታ የሳምንት መጀመሪያ ገብተን እንደገና ደግሞ አንተን ለማመስገን በዚህ ምሽት ለመጣን ሁሉ እግዚአብሔር ሆይ ተመስገን። አንተን በመውደድ አንተን ከፍ በማድረግ ልትገለጥ ያለኸው ልትመጣ ያለኸውን ማንነትን እንድናውቅ እንድናስተውል፣ አንተ በእኛ ውስጥ ትገለጥ ዘንድ ማንነትን እንድናውቅ ሁልጊዜ አብረን ስለምትጓዝ እኛም ደግሞ ከአንተ ጋር አብረን እንድንጓዝ አንተን እስክንመስል ድረስ ጌታ ሆይ እንድንለወጥ አንተ እርዳን። ለውጥ ከአንተ ብቻ ነው። እኛ ራሳችንን መለወጥ አንችልም። ነገር ግን መንፈስ ቅዱስ ሆይ አንተ ትረዳን ዘንድና የበለጠ ወደ አንተ እየቀረብን እንድንጓዝ ትረዳን ዘንድ እንለምንሃለን። በዚህ ምሽት የመጡትን እህት ወንድሞቼን አንተ ባር። ለዚሁም እግዚአብሔር አምላክ ሆይ የሰንበት ትምህርትን የምታወያየንን እህታችንን የሚን አንተ ባርካት። ከእሷ ሳይሆን ከአንተ የሆነውን መናገር ትችል ዘንድ ለዚሁም በሀሳብ በጥያቄ የሚቀርቡትን ታበዛ ዘንድ ፈቃድህን ጠይቃለን። እግዚአብሔርን ቅዱስ ቃል ይዞ የሚቀርበው ወንድማችንንም ጌታ ሆይ አንተ ባርከው፣ ማስተዋልን ጥበብን ጨምርለት። እግዚአብሔር መንፈስ ቅዱስ እንዲሁም በመዝሙር የምትቀርበውን ሁልጊዜ ባለማቋረጥ በፈቃደኝነት የምታገለግል እህታችን ማርሸትን አንተ ባርካት። እሷንም ቤተሰቧ እንዲሁም በጸሎት ለረጅም ጊዜ ስታገለግል የነበረ እህታችን ብዙዬ ጌታ ሆይ አሁን ድምጿን አልሰማም፣ ነገር ግን ባለችበት አንተ ተባረካት። ጌታ ሆይ በሁሉ ነገር የሚያስፈልጋትን ትረዳት ዘንድ እንለምንሃለን። እያንዳንዳችን አንተ ባርከን ፕሮግራሙ ተጀምሮ እስከሚያልቅ ድረስ ያንተ ቅዱስ መንፈስ አብሮ እንዲሆን ጸሎቴ ነው። ስለ አንድ ልጅ ስለ ኢየሱስ ክርስቶስም ስትል አሜን። እሺ፣ እንኳን ደህና መጣችሁ በድጋሜ። እግዚአብሔር ከኛ ጋር ይሁን። አሁን በመዝሙር እናመሰግናለን አምላክ። እሺ፣ ባንቺ አምላክዬ እግዚአብሔር ይባርክ
ይጀምራለሁ።
እሺ፣ ጋሽ በቄ ከስሙ በኋላ
114 መርሱን አገኙ። የአምላክ ፍቅር የአምላክ ፍቅር ጥልቅና ታላቅ ተነግሮም ተጽፎም አያልቅ ከፀሐይ ርቀት ሁሉ ያልፋል። ከውቅያኖስም ይጠልቃል። በኃጢአት ሰው ተውጦ ሳለ አምላክ ልጁን ላከው። ከተሳሳተው ታስታርቆ ለበደላችን ሞተ። የአምላክ ፍቅር ፍጹም ሙሉ ነው፣ ሊመሰስ የማይችል ለዘላለም አይል ጥልቅን መጻሕፍት ነው። ይህም ዓለም ቶሎ ያልፋል፣ የምድር ዙፋን ይጠፋል፣ ሰውም ፀሐይን ያመልካል፣ ተራራ ድንጋይ ይጠራል። የአምላክ ፍቅር አይለወጥም፣ ለዘላለም አንድ ነው። ቁጥር መስፈሪያ የለውም፣ ለአዳም ዘር ያለው ፍቅር። የአምላክ ፍቅር ፍጹም ሙሉ ነው፣ ሊመዘን የማይችል ለዘላለም አይለወጥም፣ ጥልቅና ሰፊ ነው። ውቅያኖስም ቀለም ቢሆን ሰማይን በሙሉ ወረቀት እንጨት ሁሉ ብዕር ቢሆን ሰው ሁሉ መጻፍ ቢጀምር የአምላክ ፍቅር ተጽፎ አያልቅም። ውቅያኖስም ይደርቃል፣ ወረቀቱ ሁሉ ያልቃል፣ ሰውም መጻፊ ደክማል። የአምላክ ፍቅር ፍጹም ሙሉ ነው፣ ሊመዘን የማይችል ለዘላለም አይለወጥም፣ ጥልቅና ሰፊ ነው። የአምላክ ፍቅር ፍጹም ሙሉ ነው፣ ሊመዘን የማይችል ለዘላለም አይለወጥም፣ ጥልቅና ሰፊ ነው።
አሜን አሜን አሜን። እግዚአብሔር ይመስገን። የአምላክ ፍቅር ብቻ ነው የማይለወጥ የማይሻል ለዘላለም የሚኖር የአምላክ ፍቅር ብቻ ነው። እግዚአብሔር ይመስገን ስለማይለወጠው ታላቅ አምላክ እግዚአብሔር እናመሰግናለን። እሺ ጋሽ በቄ እንደገና
ምግን በዶ መጽሐፋችን 128 የአባቶች ሃይማኖት አለን የሚል የጌታ ክብር ዘምራለሁኝ። እስራ ሳይፈነሳተ ቢኖር የአባቶች ሃይማኖት አለን፣ ልባችን በጣም ይደሰታል ይህን ግሩም ቃል ሲሰማ። የአባቶች እምነት ጽኑ እምነት እስከ ሞት በአንተ መታመን። በጨለማ አባቶች ቢታሰሩ ልባቸውንም አንተ አበራ፣ የልጆቻቸው ፍጻሜ ያምራል አንተን አጥብቀው ቢይዙ። የአባቶች እምነት ጽኑ እምነት እስከ ሞት በአንተ መታመን። የጥንቱ ሃይማኖት ፍቅር አለው ትዕግስትም የተሞላበት፣ የማይናወጥ የማይጠፋ በየቀኑ የሚሰራ። የአባቶች እምነት ጽኑ እምነት እስከ ሞት በአንተ መታመን። የአባቶች እምነት ጽኑ እምነት እስከ ሞት በአንተ መታመን። አሜን
አሜን አሜን አሜን። የአባቶች እምነት የጥንቱን ሃይማኖት ስጠኝ እንደሚለው የአባቶች እምነት እስከ መጨረሻ ድረስ ነበር የሚታገሉት፣ ለሞት እንኳ አይፈሩም ነበር። እኛም ደግሞ የእነሱን ፈለግ እንድንከተል እግዚአብሔር ይርዳን። እግዚአብሔር ይባርኩ ጋሽ በቄ ተባረኩ። እሺ ሌላ
እኔ ዘምራለሁ።
እሺ ለምለም እንኳን ደህና መጣሽ። እግዚአብሔር
ይመስገን። እንደምን አላችሁ? መዝሙር 131 የኔ ተስፋ የተሰራው በኢየሱስ ደም በጽድቁ ነው የኔ ተስፋ የተሰራው በኢየሱስ ደም በጽድቁ ነው። ቅዱስ ኢየሱስን በቀር ሌላ የለኝም የማምነው። በኢየሱስ ላይ ቆማለሁ ሌላው መሬት ፈጣሚ ነው። ሌላው መሬት ፈጣሚ ነው። ፊቱን ጨለማ ሲጋርደኝ በኗሪው ጸጋን አርፋለሁ። አውሎ ንፋስ ሲነሳብኝ ከጌታዬን እጠጋለሁ። በኢየሱስ ላይ ቆማለሁ ሌላው መሬት ፈጣሚ ነው። ሌላው መሬት ፈጣሚም ነው። ተስፋው ኪዳኑና ደሙ ከአጥፊው ኮርፍ ያወጡኛል። ነፍሴ ረዳት ባጣት ጊዜ እርሱ ተስፋ ይሆነኛል። በኢየሱስ ላይ ቆማለሁ ሌላው መሬት ፈጣሚ ነው። ሌላው መሬት ፈጣሚም ነው። በመለኮት ድምፅ ሲገለጥ የእርሱ ሁኜ ንገኝ ይሆን። ጽድቁን ብቻ ተላብሼ ለመቆም በጸጋው ዙፋን በኢየሱስ ላይ ቆማለሁ ሌላው መሬት ፈጣሚ ነው። ሌላው መሬት ፈጣሚ ነው።
አሜን። እግዚአብሔር ይባርክሽ። በዚህ ምድር ላይ ያለው ነገር ሁሉ ፈራሽ ድንኳን ነው። በኢየሱስ ላይ ግን ከቆምን መሬቱ ምንም ሁሉም ነገር ቢሰጥምም እሱ ከኛ ጋር ስላለ እሱ እንድንጸና እግዚአብሔር ይርዳን። እግዚአብሔር ይባርክሽ። እሺ፣ ሌላ መጨረሻ መዝሙር
ለምለም ልዘምር።
አንቺ ስትልኝ እንኳን ደህና መጣሽ። እግዚአብሔር ይባርክሽ።
እሺ፣ እግዚአብሔር ይስጥልኝ። ወደድሁ ወደድሁ የሚል ከድሮ መዝሙር 146 ወደድሁ 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 ጌታ ወደድሁ አዳኜ ወደድሁ ጌታ ወደድሁ ወደድሁ ታላቅ አምላክ ነህ። ሕይወትን ሰዋኸው እኔን ለማዳን። ደሳለኝ ደሳለኝ በመልካም ስራ፣ ደስታዬ አያልፍም እስከ ዘላለም። መዝገብ የለማየት እናፍቃለ ከመላእክቱና ከእርሱ ጋር ልኖር። መድኃኒቴ ኢየሱስ ባንተ ተባረክ። ተስፋና ሕይወቴ ደስታና ረፍቴ ፍቅር ደስታዬ ነው። ስምህ መዝሙሬ ልቤና ምላሴ በጃህ ያስተምረው። አሜን
አሜን። ሲስተር ሪባሲ ጸጋውን ያብዛልሽ። ክርስቶስን እንድንወድ ከሱ የበለጠ አዳኝ ስለሌለ እንድንወደው እንድናከብረው ታላቅ አምላክ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። የዘመራችሁት እህቶቼ ከሽበቄ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። አሁን በቀጥታ ወደ ሰንበት ትምህርት የምንሄድበት ጊዜ ነው። ሁላችንም እንድንሳተፍ 13ኛው ሰንበት ማለት የ13ኛው ሳምንት ደርሰናል። እንግዲህ እግዚአብሔር ይህን ሁሉ ሳምንት እዚህ ላበቃን አምላክ አሁን የመጨረሻውን ኳጥራት ላይ ነን። እግዚአብሔር ይመስገን። ጊዜውና ሰዓቱን ለእህቴ የመንዝ ወርቅ ቦታውን ለቃለሁ። የሚዬ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ።
አሜን። ቅድስት እንደምን ዋላችሁ? ሰማለሁ። እሺ፣ እንደምን ዋላችሁ? እግዚአብሔር ይባርክሽ። አዎ፣ እግዚአብሔር አምላካችን እናመሰግናለን ለዚህ እድል ለቃሉ። ከመጀመሪያ በፊት ሰንበት ትምህርቱን ሳጠናው የተሰማኝን ቁጥር የለውም፣ አንድ ቁጥር ብቻ ያለውን መዝሙር በመዘመር እጀምራለሁ። ተስፋ አለን ልብን የሚያሞቅ የጌታ መምጣት ተስፋችን፣ እምነት አለን ክርስቶስ የሰጠን በቃሉ ተስፋ መታመን። አሁን ቀኑ ተቃርቧል፣ ነገድ ሁሉ ይነቃል፣ በኃይልም ይዘምራል። ሃሌሉያ መጣልን። ይህ ተስፋ አለን ልብን የሚያሞቅ የጌታ መምጣት ተስፋችን። ይህ ተስፋ አለን ልብን የሚያሞቅ የጌታ መምጣት ተስፋችን፣ እምነት አለን ክርስቶስ የሰጠን በቃሉ ተስፋ መታመን። አሁን ቀኑ ተቃርቧል፣ ነገድ ሁሉ ይነቃል፣ በኃይልም ይዘምራል። ሃሌሉያ መጣልን። ተስፋ አለን ልብን የሚያሞቅ የጌታ መምጣት ተስፋችን። አሜን።
አዎ፣ አሁን ቅድስት እንዳለችው እያየን ያለ ነው 13ኛውን የሰንበት ትምህርት ነው የሚለው ምንድን ነው? የሰንበት ትምህርታችን ከእግዚአብሔር ጋር ያለንን ግንኙነት ማሳደግ ይላል። ምን ያህል ይህንን ሰንበት ትምህርት በማጥናት ከእግዚአብሔር ጋር ያለንን ግንኙነት አሳድገናል? ራሳችንን እስኪ እንጠይቀው። ይሄ የሰንበት ትምህርት ሲጀምር ምን ብሎ ነው የጀመረው? የመጀመሪያው ላይ ስናይ ስንቶቻችንስ የዚህን የአስራ ሶስቱን የመታሰቢያ ጥቅሶች ለማሰላሰል ሞክረናል? አንደኛው ሰንበት ትምህርት ላይ፣ ሁለተኛው፣ የሶስተኛው ላይ ምን ነበረ? የመታሰቢያ ጥቅሶቹ ራሳቸው ምን ነበሩ? ሲጀምረው ከአንደኛው ወደ ሁለተኛው ወደ ሶስተኛው እያለ አካሄዱስ እንዴት ነበረ? መጨረሻውስ ምንድን ነው? የመጀመሪያው ትምህርት ይል የነበረው ምንድን ነው? እውነታው ሲረጋገጥ ብሎ አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ ዮሐንስ 15 ነው። ዮሐንስ 15ን አንድ ጊዜ ብቻ አይደለም በዚህ ሰንበት ትምህርት በመታሰቢያ ጥቅስ የተሰጠን ድጋሚ የተሰጠን ቦታ ላይም አለ እና ከሱ ጋር መሆን በኔ ኑሩ ያለ ግንዱ ቅርንጫፉ ይደርቃል ይሰበራል ፍሬ ሊያፈራ አይችልም በሚል በራዶ ይትኩስ አይደለም ልተፋ ነው በሚል እያንዳንዱን ብንሄደው ከአንዱ ደረጃ ወደ አንዱ ደረጃ ከፍ የሚያደርገን ከአንዱ ወደ አንዱ እየወሰደን አሁን እንደዘመርኩት መዝሙር ያንን ተስፋ እንድናደርግ የሚያደርገን ቦታ ላይ ያደርሰናል እና የዛሬ 13ኛው የሰንበት ትምህርት በጣም እየተገረምኩ ነበር። ኢቭን 11ኛው የሰንበት ትምህርት ራሱ በጣም መሰናክሎች የሚለው ለኔ በጣም ትልቅ በእምነታችን ላይ ያለንን ራሳችንን እንድናይ የሚያደርግ በእግዚአብሔር ቃል ላይ ምን ያህል መታመን አለን ምንም አይነት ማዕበል ቢኖርም እግዚአብሔር ከኛ ጋር አይደለም ማለት አይደለም ይላል እና ያለፈው ትምህርታችን ለሌላው ሼር ስለማድረግ ነው እና ያም ደግሞ ያንን ሼር የምናደርገው ክርስቶስን ስንወደው ነው ከሱ ፍቅር ሲኖረን ነው እና ደግሞ ለሚጠፉት ግድ ሲለን ነው ያንን ሼር ማድረግ የምንችለው። ለምን ባለፈው ብዙ እግዚአብሔር አስተማረን ስለ ቃሉ አስተማረን ስለ ዘላለም ህይወት አስተማረን ስለ ኃጢአት ስለ ህግ አስተማረን ስለ ሁሉ ነገር አስተማረንና ይሄንን የተማርነው ለማን ነው የምትነግሩት? እናንተ ሙሉ ናችሁ ሆይ በእናንተ ውስጥ አለ ወይ ያ ቃል የተማራችሁት? ይሄንን ለማካፈል ትጓጓላችሁ ወይ ለማለት ታካፍሉ ትፈልጋላችሁ? በዙሪያችሁ ላሉት ግዲላችኋል ወይ? እንደ ኤርሚያስ በውስጤን አጥንቴን ሊሰባብረው ካልተናገርኩት የሚል ደረጃ ደርሳችኋል ወይ ብለዋለን። እና አሁን ያ ከኔ ጋራ ሁኑ ብሎ የጀመረው መስመር ከዛ መጨረሻ ላይ ምን ደረሰ? በቃ መጨረሻችን አንዳንድ ጊዜ ቁጭ ስንል የምናጠፋው ጊዜ አለ አይደለ? የምናየው በብዙ ነገር የምንወሰደው ጊዜያችንን የምናጠፋበት ብዙ ነገር ጊዜያችንን ይወስድብናል። ግን መጨረሻችን ምንድን ነው? ይሄን ጊዜያችንን የሚወስድብን ነገር ምንድን ነው የወሰደብን? መጨረሻችንን ለዘላለም በሚያደርገው ላይ ነው ጊዜያችን ያለቀብን ወይስ ምን ላይ ነው ጊዜያችን የተወሰደብን የሚል አይነት ሀሳብ ይሰጠናል የመጨረሻው ትምህርታችን ወደ ዘላለም ይላል። እና የመታሰቢያ ጥቅሱ ምን ይላል? ወዳጆቼ ሆይ እኛ አሁን የእግዚአብሔር ልጆች ነን አይደል? አሁን እኛ እዚህ ጋር ያለ ነው እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። አናውቅም መጨረሻችን ምን ይሆን። እኔና እናንተ ወገኖቼ እሱ በሚገለጥበት ጊዜ እናየዋለን እና እሱን እንድንመስል እናውቃለን እንመስላለን እሱን እንድንመስል መጨረሻችንን እሱ ያውቃል እሱን እንመስላለን ወይ? እኔ ይሄንን ጥቅስ ሳስብ ወደ አይምሮዬ የመጣልኝ ጥቅስ ምንድን ነው? ሮሚ ላይ ያለው ነው። ይሄን ሳሰለ የመጣው ምንድን ነው? ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ ምን አላቸው? አከበራቸው። ይሄን ብሎ በተለይ የሰንበት ትምህርቱ ዛሬን ስለመኖር በተለይ በመንፈሳዊ ህይወታችን ቆይ ይቅርታ ያላል ነው ቆይ የእግዚአብሔርን ቃል ለማንበብ ቆይ ያልንበት ለመጸለይ ቆይ ያልንበት ጊዜ የወሰድንበት ነገሮች ሁል ጊዜ ነገ ገና አደርገዋለሁ ብለህ ነገ የሚያመጣውን ምን እንደሆነ አታውቅምና ዛሬ ኑር፣ ዛሬ አርገው፣ ዛሬ ጸልይ፣ ዛሬ ይቅርበል፣ ዛሬ ንስሐ ግባ፣ ዛሬ ፊቱን በአንተ ላይ እንዲያበራ ዛሬ ፊቱን ነኝ። ይሄንን ሳስብ የያዕቆብ ከእግዚአብሔር ጋር የታገለው ትግል ፊቱን አየሁት ነው ያለው አይደል? ከእግዚአብሔር ጋር ከታገለ በኋላ ከዛ በኋላ እኮ ወንድሙን እኮ ነው ያገኘው አይደል? ከዛ በፊት ወንድሙን ለማየት ፊት ለፊት ለማየት በጣም ያለፈበት ጥንቆች ነበሩት። ግን እግዚአብሔርን ካየ በኋላ የሱን ፊት ካየ በኋላ እግዚአብሔርን እንዳየሁት ዛሬ አንተንም አየሁ አለው ወንድሙ ነው። እና የዛሬው ትምህርታችን ምን ይላል? በመጨረሻ ፊት ለፊት የተፈጠር ነው ከእግዚአብሔር ጋር እንድንቀራረብ ነው ይላል። ዘፍጥረት 2:7 ምን ይላል? ያወጣ ሰውም ካለ ሊያነብ ይችላል። ዘፍጥረት 2:7 እግዚአብሔር አምላክ ሰውን ከምድር አፈር አበጀው በአፍንጫውም የህይወት ትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ። ምን ያህል እግዚአብሔር እንደተጠጋ ምን ያህል እንደቀረበ እፍ አለበት። የሰው ልጅ ከፈጠረ ጀምሮ እግዚአብሔር ከእርሱ ጋር ያለንን የተበላሸ ግንኙነት ወደ ነበረበት ለመመለስ የቻለውን አድርገዋል ይላል። የሲስተር ለምለም በጣም የምትወደው ጥቅስ ነው፣ ዮሐንስ 3:16 እግዚአብሔር አንድ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ያም ምንድን ነው? የዘላለም ህይወትን። ያውም ደግሞ ለኩነኔና ለፍርድ ሳይሆን እኛ የእሱ ልጆች እንድንሆን ይህን ዘላለማዊነት በልባችን ውስጥ አስቀምጧል ይላል። ነገር ግን የሰው ልጆች እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ሊረዱ አይችሉም ይላል። መክብብ 3:11 ይጠቅሳል። ከእግዚአብሔር ጋር ያለን ግንኙነት እስከምን ደረጃ ድረስ ነው? ፊቱን እስከ ማየት ደረጃ የሚያደርሰን ነው? ዘላለማዊ ነው? በዙሪያችን በእኛ ውስጥ እየተቀጣጠለ ያለው ታላቅ ተጋድሎ አካል ብንሆንም ብዙ ጊዜ እግዚአብሔር ከእርሱ ጋር እንዲኖረን ወደ ፈለገው ግንኙነት እንድንመለስ የተከፈለልን ከፍተኛ ዋጋ ለማሰበቅ ጊዜ አንወስድም። ብዙ ጊዜ በምድራዊ ውጊያዎቻችንና በፈተናዎቻችን ውስጥ ተጠምደን እንገኛለን። ይሄን ነገር እንዴት ታዩታላችሁ? ከራሳችሁ ካላችሁ ልምድ እውነት ነው? በዙሪያችን በእኛ ውስጥ እየተቀጣጠለ ያለው ታላቅ ተጋድሎ አካል ብንሆንም ነን አይደል? የዚህ አካል ነን የታላቁ ተጋድሎ። ብዙ ጊዜ እግዚአብሔር ከእርሱ ጋር እንዲኖረን ወደ ፈለገው ግንኙነት እንድንመለስ የተከፈለልን ከፍተኛ ዋጋ ለማሰብ በቂ ጊዜ አንወስድም። እስቲ በዚህ ላይ ሀሳብ እንዴት ታዩታላችሁ? እንዴት ነው ይሄ የተደረገልን ዋጋ በቂ ጊዜ እንወስዳለን ወይስ አንወስድም? አለመውሰዳችንስ ምክንያቱ ምንድን ነው? ከእናንተ ተሰማ? አቤት
እግዚአብሔር ላደረገልን ነገሮች ሁሉ በቂ ጊዜ መውሰድ አስፈላጊ ነው ተመደውና አስፈላጊ የሚሆንበት ምክንያት ላደረገልኝ የራሴን ህይወት ላደረገልኝ ለዚህ ላበቃኝ ለዚህ ላደረሰኝ አምላኬ በቂ ጊዜ ካልሰጠሁኝ ያው ወደኋላ ያሸከሽ ወደኋላ እየተመለስኩ ይላል ማለት ነውና ያ ያለፈውን ነገር ሳይሆን ወደፊቱን ነው ማሰብ ያለብኝ እና እግዚአብሔር ላደረገው ነገር የምንሰጠው ነገር የለም ወደኋላ ካየን ያው መውደቃችን የማይቀርም ነገር ነውና ሁልጊዜ ወደፊት ወደሱ እንድንቀርብ መሆን አለብን ብዬ አስባለሁ።
እሺ እሺ ሌላ ሰው ካለ
Hello.
አቤት
ለሞከር ትንሽ ነው ለእግዚአብሔር በቂ ጊዜ መስጠት ተገቢ መሆኑን ብናውቅም ግን የያዘን ነገር አለ። ማቴዎስ 6:33 መጀመሪያ መንግስቱንና ጽድቁን እሹ ሌላ ሁሉ ይጨመርላችኋል የሚል ቃል አለና ያንን በተቃራኒ ነው እኛ እየተጠቀምን ያለ ነው። የምናስቀድመው ስጋዊ ጣጣችንን ሁሌም የማይሞላውን ለእግዚአብሔር ግን የምንሰጠው እንደኔ ከሆነ ጊዜ ከተረፈኝ ነው። በቃ ያ የተለመደች ቀኖ የምትደረግ ምናልባት ስነሳ ጸል ይሆናል፣ ስገባ ሲወጣ ሲተኛ፣ እንዲሁ ደግሞ ይሄ የተያዘውን ፕሮግራም ይከታተል ይሆናል። የተለየ ጊዜና እኔ እንደውም አንዳንዴ ለሶሻል ሚዲያ የምሰጠውን ያህል ጊዜ እየሰጠው አይደለም። ጥሩ ምሳሌ እየነገርኳቸው አይደለም። ይህንን እየጸለይኩኝ ነው። ራሴን በራሴ እየታዘብኩኝ መንፈስ ቅዱስ ሲናገረኝ ይሰማኛል እና ኃይል ያስፈልገናል ከዛ እንድንወጣ በራሴ በቃ ለምንድን ነው ላለውኝ ድካም አለ እና የምናስቀድመው ምድራዊ ኮተቶችን ነው። እንደዛ እንደ ቃሉማ ብንኖር ዛሬ የት በደረስን። ይሄ ነው የሚለው እግዚአብሔር ይርዳን። እንግዲህ
እውነት ነው ያ የሁላችንም ያለንን ድካም ያ እንደዛ ያለውን ችግራችን እንዲወጣ ነው እኔም ይህን ጥያቄ እየጠየኩት ዛሬ። በተለይ በአሁን ሰዓት በዓለም እየታየ ያለው ነገር ወርልድ ካፕ የሚባለው የእግር ኳስ ሁሉንም ልብ የሰረቀ ጊዜ ነው። ጊዜን በጣም አድርጎ እና በሚገባው ጎል ገና እንኳን የዋንጫ እንኳን አይደለም አይደለ አሁን ለእያንዳንዱ የሚጫወቱት የሆነ ደረጃ ላይ ወደዛ ለመድረስ ይመስለኛል አሁን እየተጣሩ ለመሄድ ነው የሚያደርጉት። ግን የሚሆኑት ሁኔታ ስታዩት ያን እያየው እንዴት ነው ሰማይን እንዴት ልናየው እንችላለን? ክርስቶስ ያዘጋጀልንን ይሄ ነው 13ኛው የሰንበት ትምህርት። እይታችን እንዴት ነው? እኛ ግን አገራችን በሰማይ ነው። አንድ አሁን አማርጫንቺ ባልሹ ግን በሶሻል ሚዲያ ላይ የምናየው ነገር የምናጠፋው ነገር እኮ ካንቺ እንደሆነ እኮ ይገባናል። ከእግዚአብሔር ቃል የምናጠፋው ምን ያህል እንደሚጠቅም እናውቃለን። እንደው ዋጋ እንደሌለው ለመንፈሳዊ ህይወታችን እንደማይጠቅመን በችግር ጊዜ ሊያቆመን የሚችል እንዳልሆነ እያወቅን እኮ ነው በዛ ጊዜያችንን የምናጠፋው። እኛ ግን አገራችን በሰማይ ነው። ከዚያ የሚመጣውን ማዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክብር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ከላይ የሚለው ነገር አለ አይደለ? ዘላለማዊነት በልባችን ውስጥ አስቀምጧል። ክርስቶስ ምን አለ? በዮሐንስ ወንጌል ላይ 17:3 ላይ ይህች የዘላለም ህይወት ናት፣ አንተ የላከውን ያውቁ ዘንድ። የዘላለም ህይወት በራሱ ሳይሆን እሱን ማወቅ። የዘላለም ህይወት ማለት እሱን ማወቅ፣ ሰማይን መናፈቅ ማለት ሰማይ ለመሄድ ሳይሆን ክርስቶስን እሱን ለማየት ነው፣ ከእሱ ጋር ለመሆን ነው።
ቦታው ሳይሆን ክርስቶስ ለኛ የሞተ ለኛ ያደረገልን ከእሱ ነው ፍቅሩ ከእሱ ጋር ኃይላችን ምንጫችን መቆራኘትና መያያዝ ያለበት ይሄንን ጌታችን ነው ልናየው የሚገባው ዓለም ወደ ፍጻሜው እየቀረበ ሲመጣ አንድ ቀን በመስራቅ በሰማይ ላይ ትንሽ ነጭ ዳመና እንደሚታይ እናውቃለን ተፈጥሯዊ የሚመስል ያቺ ዳመና ሁሉ ጊዜ የምትወጣ የምትመስል ነገር ግን ሁሉ ጊዜ የምትወጣ ያልሆነች ለየት ያለች በዚያ ዳመና የሰው ልጅ የሚመስል በራሱ ላይ ወርቅ አክሊል በእጁም ስለታማ ጽድ ያለው ተጠምጦ እናየዋለን ሃሌሉያ ለዛ ክብር እኛን አጥቶናል ልንናፍቀው ሁሉ ነገራችንን ልንሰጠው ሁሉ ነገራችንን ልናስረክበው ሁሉን ልንልቀው ሁሉን ልንጥለው ልንጓጓለት የሚገባ ኢየሱስ በሾች በሚቆጠሩ መላእክት በማቴዎስ 25:31 ይታጀባል እና ሁሉም አይኖች ሁሉ ደግሞ ያዩታል የውጉት እንኳን ራሱ ያዩታል ይላል ሲወድ የእግዚአብሔር የመለከት ድምፅ ሲሰሙ በክርስቶስ የሞቱት መቃብሮች ይከፈታሉ ይሄ የሰንበት ትምህርት ፍጻሜያችን መጨረሻችን ስንሞት ከዚህ ሁሉ ህይወት አልፈን ሞት ከዛ ስንነቃ ክርስቶስ ነው ምን ያህል ጊዜ እንዳንቀላፋን እንኳን አናውቀውም ዛሬ አንቀላፋን ነገ ነቃን እንደማለት ነው አይኖች ሁሉ ያዩታል ሲወርዱም የእግዚአብሔርን የመለከት ድምፅ ሲሰሙ በክርስቶስ የሞቱት ሰዎች መቃብሮች ይከፈታሉ አንደኛ ተሰሎንቄ 4:16 ከፍተን ያላነበብ ነው እዚሁ ላይ ራሱ ስለሚሰጠ ነው የሚጠራቸውንም ድምፅ ያውቃሉ ፊቱን በእነሱ ላይ አብሮ ፊቱን አይተውታል ለምን ቅድምም እንዳልነው ምንድን ነው ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ እሱን በማየት እሱን በማወቅ እሱ በሚሻው የእሱን አስቀድማችሁ የእግዚአብሔርን ጽድቅ መንግስቱን እሹ ያንን በመሻት ያን ህይወት በመኖር ቀጥሎ ምን ይሆን ይልና አንደኛ ተሰሎንቄ 4:17 ያንብቡ ይላል አንድ ሰው አንደኛ ተሰሎንቄ 4:17 ያወጣልን
ሄሎ
አቤት
ስለነበረ አንደኛ ተሰሎንቄ 4:17 እንዲህ ይላል ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንዲሁም ሁሉ ጊዜ ከጌታ ጋራ እንሆናለን አሜን
ያ ለዘላለም የጠበቅ ነው ዋጋ አለው አይደል ይሄን ስታዩ ሁሉ ጊዜ ለዘላለም ከሱ ጋር እንሆናለን አሁን በዚህ ምድር ያየነው የተለያየ እንዴት ዋጋ እንዳለው የዛ ጊዜ በአንን ጳውሎስ በፊልጵስዩስ 2:10-11 ላይ የጻፈው ነገር በመላው አጥናፍ ዓለም ያስተጋባል ይላልና ፊልጵስዩስ 2:10-11 አንድ ሰው ያንብብልን
አነባለሁ ፊልጵስዩስ
2:10-11
2:10-11 እንዲህ ይላል ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው።
ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና እዚህ ላይ የጻፈው ነገር በመላው አጽናፈ ዓለም ያስተጋባል ይላል። በዚህ በሁለቱ ጥቅስ ባነበብለው ላይ ሐሳብ ካላችሁ እድል ለእናንተ መስጠት ፈልጋለሁ። ፊት ፊት ለፊት ነው አይደል? በመጨረሻ ፊት ለፊት ነው አይደል? አሁን ያን ካንበብ ነው ጥቅስ ጋር አንደኛ ተሰሎንቄ 4:17 ወይም ደግሞ ፊልጵስዩስ 2:10-11 ምንድነው ይሄ የሚያገናኘው? ምንድነው ሐሳቡ?
በመጨረሻ ጊዜም ክርስቶስ የሞት አስቀድሞ እንደሚነሱ እና ከሱ ጋር እሱን ተከትለው የኖሩትን እሱን ፊቱን እንደሚያዩትን መቃብሮች እንደሚከፈቱ ከሱ ጋር እንደምንሆን የእግዚአብሔር ቃል ይነግረናል።
እሺ፣ ሌላ ሰው ድምፅ ሰምቶ ማርሽት እየተባረከ
ሰላም የምንዚ አሰው።
እሺ አሰው። እሺ
ከብር ባርክሽ ጥሩ ነገር ነው ተማርነው። በዚህ በመጨረሻና ፊት ለፊት ከሚለው አንጻር አሁን ያለንበት ወቅቱ መጨረሻ መሆኑን ማስተዋሉ አንድ ነገር ነው። አስተውሎ ደግሞ መዘጋጀቱ የቆምንበት ነገሮችን መፈተሹ እጅግም ጠቃሚ ነገር ነው። ጌታ ኢየሱስ ሲናገር በመጨረሻው ዘመን እንደምንኖር የማይሰውሉ ሰዎች መጨረሻው ሳይዘጋጁ ይመጣባቸዋል ይላልና ዛሬ ልንዘጋጅምን የምንፈልገው ጌታ ኢየሱስ እንዲመጣልን ነው እንጂ እንዲመጣብን አይደለምና ያ እንዲመጣልን የምንጠብቀው ጌታ ኢየሱስ በክብር እንድናየው ነው፣ በውርደት ሳይሆን ለሽልማት ፊት ለፊት እንድናየው ነው። ታዲያ ለሱ ምንድነው ማድረግ ያለብን? ዛሬ መዘጋጀት አለብን። እውነት ነው ትኩረታችን የሚስቡ ብዙ ነገሮች አሉ በዙሪያችን። የኛ የግል ጉዳዮቻችን እዚህ ጋር እንደተዘረዘሩ ማለት ነው። የራሳችን ፈተናዎቻችን፣ ውጊያዎቻችን፣ በሽታችን፣ ሀዘናችን ተላይ ነገሮች ላይ ጊዜያችንን ይወስዱብናል። ትኩረታችን የሚስቡ ጠላት በከፍተኛው ሁኔታ የሚዋጋ ወይም በተጋድሎ ውስጥ እንድንገባ የሚያደርገን በራሳችን ነገር እንድንጠመድ ያደርገናል። ትኩረታችንን አይኖቻችንን ከጌታ ኢየሱስ እንድናነሳ የሚያደርግበት ብዙ መንገዶች አሉ። እንመላለስ የሚገባን እንደ ጥበበኞች ልንሆን ይገባናል። ቅድም ያነሳሽው አለ ያለ የታላቁ ምንድነው ያለ እግር ኳስ ጨዋታ እና በዚህ ጨዋታ ላይ ከአራት አመት በፊት እንደተጫወቱት አይደለም አሁን የሚጫወቱት ተጫዋቾቹ። ታክቲኩም ቴክኒኩም ቀይረው ነው የሚገቡት ተጋጣሚዎቻቸውን ለማሸነፍ። ጠላት ዛሬ ከ20 አመት ወይም ከ10 አመት በፊት ክርስቲያን እንደነበር ነው ዛሬ በተመሳሳይ ፈተና ያመጣብናል እና አሸንፈዋለን ብለን መጠበቅ የለብንም። በተለያየ መንገድ ታክቲኩና ቴክኒኩ ቀይሮ ሊዋጋ ይመጣል፣ ሊያሸንፍ ድል ሊነሳ ይመጣል። እኛ ደግሞ በበለጠው በቃሉ ተዘጋጅተን ልንቆም ይገባናል። ወገኖቼ በእያንዳንዱ ቀናችን ጌታ ኢየሱስ እንደሚመጣ ነው ማሰብ አለብን። ዛሬ ህይወታችንን ቢያልፍ ማለዳ ነገ እንደሚመጣ ነው ማሰብ አለብን እንጂ ከዚህ ብዙ አመት ይቆያል ብሎ በማሰብ አይደለም። ያን ጠላት ምን ያደርግና ገና ነው እሱ ይቆያል እያለ እንዲያዘናጋን የሚፈልግበት መንገድ አለ ማለት ነውና ከዛ ነገር እንድንጠበቅ ማለት ነውና በዚህ በፍጻሜው ዘመን እንዳለ ሰው በደም ተዘጋጅተን እሱን የምንጠብቅ እና የምንጸልይ ሰዎች መሆን አለብን። አንድ ጥቅስ ላይ በሉቃስ ምዕራፍ 21 ላይ ሲናገር ቁጥር 34 ላይ በገደብ የለሽ ህይወት በመጠጥ ብዛት ስለኑሮ በመጨነቅ ልባችሁ እንዳይዝልና ያ ቀን እንደወጥመድ ድንገት እንዳይደርስባችሁ ተጠንቀቁ፣ ይህ በመላው ምድር በሚኖሩት ሁሉ ላይ ይደርሳልና። ስለዚህ ከሚመጣ ሁሉ እንድታመልጡና በሰው ልጅ ፊት መቆም እንድትችሉ ሁልጊዜ ተግታችሁ ጸልዩ ይላልና ትጋታችን ይፈልጋል። ያን የመጨረሻውን ድል እንድናገኝ ዛሬ ከሚያዘናጉን ከስጋዊ ነገሮች ቅድም እንደተባለው በእጃችን ከያዝናቸው ነገሮች ከሚመጡብን ነገሮች ወደ እግዚአብሔር ቃል ወደ ጸሎቱ እንድናዘወትር ትኩረታችንን ወደዛ እንድናረግ ጠላትን ድልን ማድረጊያ መሳሪያ እንድንይዝ እግዚአብሔር ይርዳን። ጌታ ይባርካችሁ።
አሜን። ተባረክ ጣሰው። እግዚአብሔር ይባርካችሁ። ጥሩ አስፈላጊ የሚያስፈልግን ዋና ነጥብ ነው ያነሳህልን። አዎ እ እኔም ያየሁት የመጨረሻ የሆነው ክርስቶስ በተገለጠ ጊዜ እንዴት ያለ ተስፋ የምናደርገውና የምንጠብቀው የምንጓጓለት ነገር እንዴት ለዛ እንዴት መጓጓት እንዴት ለዛ እንዴት መድረስ እንዳለብን ነውና እንዴት ያለ እጅግ አስደናቂ ነው ይላል የሰንበት ትምህርቱ። እንዴት ያለ እጅግ አስደናቂ ድንቅ ሐሳብ ነው። አንድ ቀን ኢየሱስን እናየዋለን፣ በእውነት እናየዋለን፣ ድምፁን እንሰማለን፣ እርሱም ጌታ እንደሆነ እንናገራለን። ስለ እርሱ ያነበብንለት፣ ወደ እርሱ የጸለይንለት፣ ከሌሎች ጋር የተነጋገርንለት፣ ልባችንን የናፈቀው ፊት ለፊት እናየዋለን። እግዚአብሔር ታማኝ ስለሆነና ቃል ኪዳኖቹም እውነት ስለሆኑ በዚህ ላይ እርግጠኞች መሆን እንችላለን። ራዕይ 22:6 ምን ይላል? እነርሱም ቃሎቹ የታመኑና እውነተኛዎች ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ያው እዚህ ላይ እንደጠቀሰው ነው። እግዚአብሔር ታማኝ ስለሆነና ቃል ኪዳኖቹም እውነት ስለሆኑ በዚህ ላይ እርግጠኞች መሆን እንችላለን። አዎ በዚያ ቅጽበት መለከቱ ሲነፋና የሰው ዓይን ሁሉ ኢየሱስን ሲያይ መጠበቃችን ዋጋ እንዳለው እናውቃለን። እያንዳንዱ የጽናት ጸሎት ከእርሱ ጋር ለምናሳልፈው ጊዜ ቅድሚያ የሰጠንበት እያንዳንዱ ቅጽበት ስለ እሱ በድፍረት የተናገርንበት ጊዜ ሁሉ እያንዳንዱ ፈተና ፊቱን በማየት ይጠናቀቃል። 22:4 ከዚህ ከመጽሐፍ ቅዱስ አንድ ደስ ከሚለኝ ቃል አንደኛው እግዚአብሔር ራሱ እሱ ከነሱ ጋር ይሆናል ይላልና እዚህ ላይ ግን ፊቱን ያያሉ፣ ስሙንም በግንባሮቻቸው ይሆናል። ስሙም ፊቱን ያያሉ፣ ስሙም በግንባሮቻቸው ይሆናል። የዛኔ ያልተመለሱ ጸሎቶች ምክንያቶቹ ይገባናል። የዛኔ በፊቱ በሆንን ጊዜ እናመሰግነዋለን ስላደረገው ነገር በፊቱ ሆነን ምስጋናን እንሰጠዋለን ይላል የሰንበት ትምህርቱ። ከዚህ በተጨማሪ ለሀሳብ እና ለጥያቄ ጊዜውን ለእናንተ ሰጣለሁ።
ሀሳብ
እሺ።
እግዚአብሔር ይዋርክሽ ብዬ ቆንጆ አድርገሽ ነው ያስተማርሽን። እኔ ትንሽ ዘላለማዊ የምትለዋን ሀሳብ እንድናያት ብዬ ነው። እንደገና ደግሞ በዚህ መጽሐፍ ቅዱስ በኖህ ዘመን እንደነበረ የሰው ልጅም ጊዜ እንደዚህ ይሆናል ይላልና ሲበሉ ሲጠጡ፣ ያው ቅድም እንዳየ ነው ለስጋ ሲሮጡ ሁሉን ነገር ሲያደርጉ የኖህ መልእክት ለነሱ መልእክት አልነበረም። ንቀውት ነበረ። ኖህ ጮኸዋል። 140 ዓመት ጮኸ ጮኸ፣ ማንም ሰው ወደ መርከቡ ሊገባ አልቻለም። ያ የሆነው ደግሞ ለምንድን ነው? ይመጣልም ይሆናልም ብለው ዝናብ ይመጣል ብለው ራሱ ውሃ ይመጣል ብለው ራሱ አላሰቡ። አሁንም እኛ እንደዚህ አይነት ነገር ውስጥ ያለን መስሎ ይሰማኛል። ምክንያቱም መናፈቅ የሚል ነገር አለ። ምን ያክል ነው በእውነት ይሄንን አዲስ ስርዓት፣ አዲስ መንግስት፣ ኢየሱስን ፊት ለፊት ማየት እነዚህ ነገሮች በጣም ደስ የሚሉ ናቸው። ቃሎቹ ደስ ይላሉ፣ ግን ለዛ የሚያዘጋጀንን ነገር ማድረግ ካልጀመርን እና እዛው ካልሆነ ተስፋ የማግኘታችን ነገር ጥያቄ ላይ ይወድቃል። እግዚአብሔር ዘላለማዊ ነው። የሚሰጠንም ነገር አይ ቲንክ የሆነ ሰው ሊናገር ይፈልጋል መሰለኝ።
ጨርስ ጋሻው፣ ጨርስ አንተና ጋሻላቸው ይቀጥላል።
እሺ። እና እግዚአብሔር ሲፈጥረን ከመጀመሪያም ዘላለማዊ አርጎ ነው የፈጠረን። ማን ነው እስቲ መሞት የሚፈልግ ሰው አለ አሁን? የለም። ምክንያቱም እግዚአብሔር ከመጀመሪያ ፕሮግራም አርጎ የፈጠረው የሰውን ልጅ ዘላለም እንዲኖር ነው። በመርጫው ግን ኃጢያት መጣ፣ ኃጢያት የሚገለን ሆነ። እንደገና በልጁ በኩል ደግሞ ይሄ ዘላለማዊነትን አሁንም አምጥቶ በእጃችን ላይ አስቀመጠ። አሁን ግን ይሄንን ዘላለማዊነት ለማግኘት ናፍቆት አንድ ዘመዳችን ወደኛ ቆይቶ ከብዙ ጊዜ በኋላ ልናገኘው የምንናፍቀውን ያክል የኢየሱስን መምጣት እንናፍቀዋለን ወይ? እንደዚህ እንዲሆን ነው እግዚአብሔር የሚፈልገው። እና የምጻት ነገር ካለንበት መከራ እንደገና ኢየሱስን ፊት ለፊት ማየት፣ አሁን ራይ ላይ የተነበበውን አይታችሁ እንባን ሁሉ ካይናቸው ያብሳል። ዳግመኛ መከራ የለም። አዲስ ሥርዓት ውስጥ እንገባለን፣ ለዘላለምም ደግሞ እንኖራለን። ይሄ ግሩም ተስፋ ነው። ግን አሁን ስንኖር ሳለ በዛ አይነት ህይወት ውስጥ አይደለም እየኖርን ያለነው። እንደተባለው በብዙ ነገሮች ውስጥ ተያይዘናል። ኢየሱስ ክርስቶስ በቅርብ ይመጣል፣ ያለምንም ጥያቄ ይመጣል። እና ተዘጋጅተን እሱ እንደሚፈልገው ሆነን እንድንገኝ ጌታ ይርዳን።
አሜን አሜን። እሱ ይርዳን። አቤት። እሺ ቀጥሉ።
ጳውሎስ ያለው ነገር የማይረሳ ነገር ነው። በእውነት ሁልጊዜ ልናስበው የሚገባ አሁን ከምንነጋገሩበት ነገር ጋራ የተያያዘ ለእሱም መሰረት የሚሆን ነገር ነው። ይኸው እኔ እሱን እንደመሰልኩ እናንተም እኔን መሰሉ። ክርስቶስን መሰለ እሱ በማንኛውም በሚያደርገው ነገር በኖረው ህይወቱ ሁሉ የክርስቶስን ምሳሌነት ይዞ ነው የኖረው። አሁንም እኛ አዳፕት ልናረገው የሚገባ እንደ ብዙዎችን ነገሮች ስንጠቃቀስ ከመዋል አንዳንድ ነገሮችን ብቻ እንኳን እያያዝን እነዚያን ለማሳደግ ለማጉላት ብንችል በህይወታችን ትልቅ ነገር ነው ብዬ እላለሁ። ይኸውም ለምሳሌ መቼም የክርስቶስን የሚመስል ደግ አልነበረም። ደግ ነበረ፣ ደግ አምላክ፣ ደግ ሰው። አንዲት እንደው ስራዬ ብዬ ለአንድ ወዳጄ ጻፍኩት ነገር አለ፣ እሱን ላነብላችሁ ብዬ ነው። ደግነት ከደግነት የተሻለ ሌላ ስለሌለ ደግ ሰው ሁን። ደግነት የእግዚአብሔር ባህሪ በመሆኑ ደግ ሰው ሁን። ደግነት ይጠቅመሃል፣ ስለዚህ ለራስህ ስትል ደግ ሰው ሁን። ደግነት ለምትኖርበት ማህበረሰብ ጠቃሚ በመሆኑ ለሰው ፍቅርና ለራስህም ስትል ደግ ሰው ሁን። አሁን እንደነዚህ ያሉትን አንድ በአንድ ሊስት አውጥተን እነዚያን ነገሮች ለመምሰል የተቻለንን ያህል በሕይወታችን ብንሞክር ምናልባት ክርስቶስን ለመምሰል የሚያስችለን ሁናቴ ይኖረናል ብዬ እላለሁ። አሁን ስንነጋገረው ስሰማው የነበረው ነገር ሁሉ ይህን ከመሰለ ነገር ጋር የተያያዘ ስለሆነ እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይባርኩት። አዎ፣ እንግዲህ ይሄኛውን 13ኛው የሰንበት ትምህርታችን ሙሽራይቱ በጉን ተከተሉ ኑ እያለ ይቀጥላል። በጣም እንደዚህ መዝሙራችን እንደሚለው የተስፋ አለ ልብን የሚያሞቅ የጌታ መምጣት ተስፋችን እንደሚለው አስደሳች የሆነ የሚናፈቅ የሆነ ነው እና ስንጀምር ራሳችንን በመስታወት በማየት እንጀምርና ስንጨርስ ደግሞ ፊት ለፊት ከክርስቶስ ጋር በመታየት በሱ ፊት በመሆን በዛ ያንን ውድ የሆነውን የእሱን የጽድቅ ልብስ ያለበሰ በግብዣው ላይ ያንን ልብስ ያለበሰ ክርስቶስ ከግብዣው እንዳወጣው አይተናል እና በዛ እሱ ባዘጋጀልን ያንን ውድ የሆነውን የጽድቅ ልብስ በመልበስ በዛ እንድንገኝ በፊት ለፊቱ እና የበጉን ቅኔ መዘመር እንድንችል በእውነት በዚህ ዘምረን በዚህ ጸልየን በዚህ ሰምተን በዚህ አውቀን በዚህ ልባችን ቀልጦ በዚህ ናፍቀን ግን ከክርስቶስ ጋር ሳንሆን እንዳንቀር ሁላችንም እግዚአብሔር በኃይሉና በመንፈሱ ያግዘን ይርዳን። በጸሎትን እንዘጋለን። ጋሻው ልትጸልይልን ትችላለን?
እሺ እሺ ጌታ እናመሰግናለን። ምረትህን ቸርነትህን አብስተህ እንደዚህ ያለ ግሩም ጊዜን ስለሰጠህን ጌታ ሆይ ጭጋር ገና መሰግናለን። እናመሰግናለን ዘላለማዊነትን በእኛ ውስጥ ስላደረክ እንደገናም ደግሞ በዘላለም እንድንኖር በልጅ በኢየሱስ ክርስቶስ በኩል ዳግመኛ ስለወለድክና የራስህ ስላደረከን እንደገና ስለፈጠርከን ጌታ ሆይ ጭጋር ገና እናመሰግናለን። እናመሰግናለን አንተ ሁልጊዜ ከኛ ጋር ልትሆን ስለምትወድ አባት ዛሬ እንደተማርነው ያንን መንግስት የምንናፍቅ ልጆች እንድንሆን በውስጣችን ስላንተ ነገር ረሃብን በውስጣችን አንተን መፈለግን የተሰበረ ልብን የኢየሱስን ልብ በእኛ ውስጥ እንድታደርግ እንለምናለን። አሁን እንደተነገረን ጳውሎስ ኢየሱስን እንደመሰልኩ እናንተ ምንን መሰሉ እንዳለ በርግጥ አንተን መስለን በመጣህ ጊዜ ፊት ለፊት እንድንገናኝህ እንድናይህ እንድናከብርህ ጌታው ያንተርዳ። ይህ ለተለት የምንሰማው ቃል በእምነት ከኛ ጋር ተዋህዶ ለመንግስት እንዲያዘጋጀን ፈቃድ ይሁን። ጌታ ሆይ ከዚህ በኋላ ያለውን ፕሮግራም አንተ ተረከብ። ስለነበረን ጊዜ ስለኤሚም ጭጋር ያመሰግናለሁ። ግሩም አርጋ አስተምራናለች። እሷም ባስተማረችው እኛም በሰማነው ደግሞ መኖር እንድንችል በጸጋህርዳን ምሽቱን አብረን ሁን። ከዚህ በኋላ ያለውን ማገልግሎት ባርክልን በኢየሱስ ክርስቶስ ስም አሜን።
አሜን አሜን። ተባርክልኝ። ቅዱስ ጊዜው ላንቺ ሰጣለሁ።
እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ግሩም አርገሽ አስተምረሽናል። እግዚአብሔር ደግሞ ስለተጠቀመብሽ እናመሰግናለን። መንፈስ ቅዱስን በሐሳብ የቀረባችሁት ሁሉ እግዚአብሔር ይባርካችሁ። ይህ ክርስቶስ እንደተባለው የዋህና ቸር እንደነበር ትሁት እንደነበር እሱን መስለን እንድንጓዝ መንፈስ ቅዱስ ደግሞ ይረዳናል። ደግና ትሁት መሆን እንድንችል ዶክተር አሉላ እንዳሉት ጓደኛቸው ጽፎ ያቀረቡት እኛም ደግሞ ለሌሎች ሰዎች እንደዚህ መጻፍ እንድንችል ማንነታችንን ማሳወቅ እንድንችል ለሌሎቹ መልካም መሆን እንድንችል እሱን መምሰል እንድንችል እግዚአብሔር ሁላችንን ይርዳን። ተባረኩ። አሁን ጊዜውና ሰዓቱን እህታችን ማርሸት ለመዝሙር ትመርኩናለች። እግዚአብሔር ይባርክ።
አሜን አሜን። ስለነበረን የሰንበት ምትውይት ጌታ ተመሰገነን። የሚዬ እግዚአብሔር ባርክ፣ ጸጋውን ያብዛልሽ። እንዲሁም በጸሎትም ተጨማሪ ሀሳብ በመስጠት በመምራትም የምታገለግሉት ሁሉ ጌታ ይባርካችሁ፣ ጸጋውን ያብዛላችሁ። ላሉ እኛም በተማርነው ጸንተን መኖር እንድንችል ጌታ አምላክ ይርዳን። መዝሙር 229 ፊት ለፊት የሚለውን በድሮ የወዳሴ መዝሙር ዘምራለሁ። ፊት ለፊት ከክርስቶስ ጋር ፊት ለፊት እንዴት ይሆን? በደስታ ባየሁት ጊዜ የሱሴ ማተለኝ ፊት ለፊት ማይዋለው በስማዩ ሰማያት ክብር ለሱ አይዋለው ፊት ለፊት አይዋለው አሁን በድካማ ያለው ጨለማ ስላገደኝ ግን ክብሩ የሚታይበት የተስፋው ቀን ይመጣል። ፊት ለፊት ማይዋለ በሰማዩ ሰማያት ከብልፉ አይዋለ ፊት ለፊት አይዋለ እንደ ደስ ይለኝ ፊቱ ሳይ ሐዘንም አልፎ ሳይ ጠማማ መንገድ ሲቃና ጨለማውን ሲጠፋ ፊት ለፊት ማይዋለ በሰማዩ ሰማያት ፊት ለፊት አይዋለ ፊት ለፊት ሆይ መታደል ፊት ለፊት ታውቅና ሳይ ፊት ለፊት ከመድኃኒቴ ካፈቀረኝ ፊት ለፊት ማይዋለ በሰማዩ ሰማያት ከብልፍ አይዋለ ፊት ለፊት አይዋለ። አሜን። ሰማያት ይታጣል።
አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ክርስቶስ ሲመጣ ሁላችንም ፊት ለፊት ለማየት እንድንችል እግዚአብሔር ይርዳን። እግዚአብሔር ደግሞ ይረዳናል። እንበርታ። እግዚአብሔር ይመስገን። እሺ፣ አሁን ጊዜውና ሰዓቱን ለወንድማችን ዳኒና ለመንፈስ ቅዱስ ቦታውን ለቃለሁ። እንኳን ደህና መጣ ዳኒ። እግዚአብሔር ይባርክ።
አሜን። እግዚአብሔር ይስጥልኝ። ተቀደስ፣ ተባረኪ። ማርሸትንም እግዚአብሔር ይባርክሽ ማለት ፈልጋለሁ። ሰንበት ትምህርት በጣም ቆንጆ ነበር። ልብ የሚያሞቅ ጥሩ ተደርጎ ነው የተማርነው። የሚንም እግዚአብሔር ይባርክሽ ማለት ፈልጋለሁ። ወገኖቼ ያላችሁበት ሰላምታዬ ይድረሳችሁ። እግዚአብሔርን እንደገና በእናንተ ፊት አመሰግናለሁ። እግዚአብሔር አምላክ ታላቅ አምላክ ስለሆነ፣ የተስፋ አምላክ ስለሆነ፣ ልጆቹን የማይተው የማይጥል አምላክ ስለሆነ፣ ከሁሉም በላይ ደግሞ ቤት ስላዘጋጀልን ልጁንም ልኮ እንደገና ወደዛ ስለሚወስደን እጅግ አድርጌ አመሰግነዋለሁ። ዛሬ ምሽት ከእናንተ ጋር ለመነጋገር ያሰብኩት በማቴዎስ ምዕራፍ 5 ቁጥር 10 እስከ 12 ያለውን ነው። ወደዛ ከማለፋችን በፊት ግን በጸሎት እንጀምር። እግዚአብሔር አባታችን፣ አምላካችን፣ ጌታችን እጅግ አድርገን እናመሰግንሃለን፣ እናከብረሃለን፣ ስምህን ከፍ ከፍ እናደርጋለን ስለሰጠህን ታላቅ ተስፋ። ጌታ ሆይ እነሆ እኛ ኃጢአተኞች በደለኞች ሆነን ሳለ አንተ ግን ልጅህን በመስጠት ስለወደድከን፣ እነሆ ደግሞ ጌታ ኢየሱስ ክርስቶስም ቤት እያዘጋጀልን ስለሆነ ተመልሶ ስለሚወስደንም ለዛም ደግሞ ብዙ ማረጋገጫዎችና ተስፋዎችን ስለሰጠህን ክብር ተመስገን። ጌታ ሆይ በዚህ ምሽት እንደገና ደግሞ ስለ አንተ መማር እንፈልጋለን። ልባችንን ማደስ እንፈልጋለን። ማጠንከር እንፈልጋለን። የበለጠ ደግሞ ወደ አንተ መጠጋት እንፈልጋለን። ስለዚህ መንፈስ ቅዱስ ላክልን፣ ካንተ የሆነውን ብቻ እንድታስተምረን አደራልሃለሁ። ወገኖቼ በዚህ ሰዓት ካንተ ሊሰሙ ነውና የመጡት፣ ሁሉ ነገር ከመንፈስ እንጂ ከስጋ ከደም እንዳይሆን እለምንሃለሁ። በናዝሬቱ በኢየሱስ ስም አሜን። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 እስከ 12 እንደዚህ ይላል፣ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግስተ ሰማይ የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢያወሩባችሁ ብፁዓን ናችሁ፣ በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። እንግዲህ ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ ሕዝቡ ተሰብስቦ ሳለ እሱ ከፍ ባለ ቦታ ተቀምጦ እነሱ በግርጌ ቁጭ ብለው ያዳምጡ ነበረ። ትንቢት መንፈስን ስትመለከቱ እያንዳንዱ ሰው በንቃት ያዳምጠው ነበረ እና ጌታ ኢየሱስ ክርስቶስ በዚህ ትምህርቱ ላይ ሁለት ጊዜ ነው ስለ ጽድቅ የጠቀሰው። ጽድቅ ምን ያህል አስፈላጊ እንደሆነ እንመለከታለን። ቁጥር 6 ላይም ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ብሎ ነበረ። 10 ላይ ደግሞ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው። ሰንበት ትምህርታችንም ላይ የተማርነው ይሄን ነው። ጻድቃንን ነው ክርስቶስ መጥቶ የሚወስደው። እኛም ለዛ ነው የእሱን ጽድቅ ለመልበስ የምንጥረው። የራሳችን የሆነ ጽድቅ የለንም። ነገር ግን ለእያንዳንዱ ነገር ሁል ጊዜ ጠላት የሚያዘጋጀው ወጥመድ አለ። እኛ ጽድቅን በለበስን ቁጥር መሰናክሉ እየበዛ ነው የሚሄደው። አስቸጋሪ ነው የሚሆነው። ፈተናዎች አሉ። ነገር ግን ያ የሚመጣው ዓለም አሁን ካለው ጋር ስናወዳደረው ምንም ማለት እንዳልሆነ ጳውሎስ ጠቅሶልናል። ስለዚህ ጌታ ኢየሱስ ክርስቶስም አስቀድሞ ነው የነገረን፣ አዲስ እንዳይሆንብን፣ ግራ እንዳይገባን፣ ለምን እኔ ላይ ለምን እንደዚህ እኛ ላይ እንዳንል አስቀድሞ ምን አለ? አይዟችሁ፣ ስደቱ አለ፣ ስድቡ አለ፣ ማንጓጠጡ አለ። ይሄ ሁሉ ቢሆን ግን አይግረማችሁ፣ ምክንያቱም እናንተ አይናችሁን ማድረግ ያለባችሁ በምትመጣው መንግስት ላይ ነው። ይሄ ደግሞ በዘመናት ሁሉ የታየ ነው። ወገኖቼ ክርስቲያኖች ብዙ ጊዜ ይነቀፋሉ፣ ይሰደባሉ፣ ይሰደዳሉ፣ አልፎ ተርፎም ይገደላሉ። ይህች ምድር ብዙ ጊዜ ለጻድቃን ለኢየሱስ ተከታዮች ሕጉን ለሚጠብቁ እንደ ቃሉ ለሚጓዙ አትመችም፣ አስቸጋሪ ናት። ምክንያቱም ታላቁ ተጋድሎ ስላለ በመልካምና በክፉ መካከል፣ በክርስቶስና በሰይጣን መካከል። ስለዚህ ፈተና በበዛብን ቁጥር ማሰብ ያለብን ጠላት ሊያጠቃን እየሞከረ ነው፣ እኛ ደግሞ የበለጠ ወደ ክርስቶስ እየተጠጋን ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? መንግስተ ሰማያት እንደናንተ ላለው ስለሆነ ብፁዓን ናችሁ። ችግር ቢደርስባችሁ፣ መከራ ቢደርስባችሁ አይዟችሁ፣ ተበረታቱ የሚል ሐሳብ ነው በዚህ ክፍል ላይ ያስቀመጠው። እንግዲህ በዘመናት ሁሉ ይሄ ችግር ነበረ። እኛም በተወሰነ መልኩ እናስታውሰው እናውቀው አለ። በተለይ በሀገራችን ቀድሞ በነበረው በደርግ ጊዜ ብዙ ክርስቲያኖች የታሰሩበት የተሰደዱበት ከኛም ቤተክርስቲያን እንደዚሁ ለረጅም ጊዜ የታሰሩ ወንድሞችና እህቶች ነበሩ። እስር ብቻ ሳይሆን እነሱ እንደመሰከሩልን ይገረፋሉ፣ የተለያየ ስቃይ ይደርስባቸው ነበር። ነገር ግን ያ ሁሉ እምነታቸውን አጠነከረው እንጂ በፍጹም ከዛ አልሸሹም። የበለጠ መንፈስ ቅዱስ ይናገራቸው ነበር። ጌታ እግዚአብሔር በተለያየ መልኩ መልእክቶችን ይልክላቸው ነበር፣ ይበረታቱ ነበር። ከዛም በኋላ ደግሞ የሃይማኖት ነጻነት በተባለ ጊዜ በየትምህርት ቤቱ የመጽሐፍ ቅዱስ ትምህርት ይሰጥ ነበር። ያ ሁሉ ደግሞ እንዳይሰጥ ተከለከለ በነጻነት ስም። እዚህም በምንኖርበት ሀገር በዚህ በአሜሪካ በነጻነት ስም በየትምህርት ቤቱ በተለይ በፐብሊክ ስኩል መጽሐፍ ቅዱስ ትምህርት አይሰጥም፣ ጸሎት አይደረግም። ነጻነት አለበት የሚባል ሀገር ነው ይሄ። እንደውም ይሄ ሀገር የተቆረቆረው በስደት በእምነታቸው ምክንያት በስደት በመጡ ሰዎች አማካኝነት ነው። እግዚአብሔር መሸሸጊያ ሰጣቸው፣ ይህን ቦታ አዘጋጀላቸው። ነገር ግን ልክ እንደ እስራኤል ልጆች የልጅ ልጆቻቸው ደግሞ ያንን ረስቱ። ምናልባት አሁን ስደት የሌለ ሊመስለን ይችላል፣ ግን በየመስሪያ ቤቱ በሰንበት ምክንያት የሚቸገሩ ብዙ ወንድሞችና እህቶች አሉ። እዚህ መሀከላችንም ትኖሩ ይሆናል። በሰንበት ካልሰራችሁ መስራት እንኳን ሰንበትን ፈቃድ እንኳን ቢሰጧችሁ እድገት ላታገኙ ትችላላችሁ። ከፍ ማለት አትችሉም። እናንተ ያሰለጠናችኋቸው ከእናንተ በኋላ የመጡ ሰዎች በችሎታ በእውቀት የምትበልጧቸው ሰዎች አልፈው ይሄዳሉ። ይሄ ራሱን የቻለ ስደት ነው፣ ጫና ነው። ጌታ ኢየሱስ ክርስቶስ ግን በተጨማሪ ምንድን ነው እሱ የሚለው በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ የሚነግረን ነገር አለ። ለሁላችንም በጣም የሚጠቅመን እንደውም እንድናተኩርበት የምፈልገው ጥቅስ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 20 አገልጋይ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። እንግዲህ ጌታ ኢየሱስ ክርስቶስም በዚህ ምድር በነበረበት ጊዜ ተሳዷል። ብዙ ችግር ደርሶበታል። እንደውም ከውጭ ሳይሆን በጣም የሚገርመው ከቤተ ክርስቲያን ውስጥ ነው። የእምነት ሰዎች ቃሉን ያነበቡ ኃላፊነት ላይ የተቀመጡ ሰዎች ናቸው ሲያሳድዱት የነበረው። ስለዚህ ምን ይላል አለኛም እነዚህ ሰዎች እኔንም አሳደውኛል፣ እናንተ ምን እየተከታይ ስለሆናችሁ ይሄ ጣፈንታ አይቀርላችሁ። ከመጽሐፍ ቅዱሳችን በብሉይ ኪዳን ውስጥ አንድ በጣም ወደ እግዚአብሔር ቀረበ ግን በጣም የተሳደደ ሰው ነበር። ኤልያስ ነው። በአንደኛ ነገስት ምዕራፍ 18 19 20 ላይም ሄዳችሁ ስትመለከቱ ኤልያስ ታላቅ ነቢይ ነበር። እግዚአብሔር ላከው ወደ ህዝቡ። 3 ዓመት ተኩል ዝናብ እንደማይዘንብ ተናግሮ ከቤተ መንግስት ወጥቶ ሸሽቶ ነው ሄደው። ምክንያቱም በዛ ቦታ ተቀምጣ የነበረች አንዲት ንግስት የእግዚአብሔርን ስራ ሁሉ ተቃራኒ ነገር ነው ምታደርግ የነበረችው። ኤልዛቤል ከሌላ ቦታ ነው የመጣችው። ጣዖት አምላኪ ነች። እግዚአብሔር ሰዎች የሚያደርጉትን ነገር የምትቃወም ነበረች። ስለዚህ በእስራኤል ውስጥ የሚደረገው ማንኛውም እግዚአብሔር ያዘዘውን ነገር ሁሉ በተቃራኒው ነበር የምትሰራው። ስለዚህ ኤልያስን ልታስገድለው ትፈልጋለች። እንደ ጠላት ነበር የምትመለከተው። ጠላቷም ነበር። ምክንያቱም እሱ ደግሞ እግዚአብሔር ያለውን ነገር ነው የሚያደርገው። 3 ዓመት ተደብቆ ነበር። መጽሐፍ ቅዱሳችሁን ስታነቡ እግዚአብሔር ግን በዛ ስደት ውስጥ ያዘጋጅለት ነበር። በአሞራ ይመግበው ነበር። ከምንጭ ውሃ ይጠጣ ነበር። ያ ሁሉ በደረቀ ጊዜ ደግሞ አንዲት መበለት ሴት አዘጋጀለት። ዘይቷ ማያልቅ፣ ዱቄቷ ማያልቅ። ከሁሉም በላይ ግን ያ ሁሉ አልፎ ዝናቡም ከዘነበ በኋላ ኤልያስ ምርር ብሎ እግዚአብሔርን አናግሮ ነበር። ይሄ ስደቱ አስጨነቀው። ኤልዛቤል እንደውም ዛተችበት። መስዋዕት ካቀረቡ በኋላ፣ የሐሰት ነቢያቶች ከተገደሉ በኋላ ነገ አንተንም እንደነሱ ነው ማደርግህ አለችው። ኤልያስ ሰው ስለነበረ እጅግ ዛለ። ስለዚህ ለእግዚአብሔር ያለው ምንድን ነበረ? እኔ ብቻዬን ቀረሁ አለ። አንዳንዴ ወገኖቼ፣ ይሄ ያልኳችሁ በተለያየ መልክ የሚመጣው ስደት ከቦታ ለቆ መሸሹ ብቻ ሳይሆን በስራም በተለያየ አማካኝነት በሆነ ነገር ጠላት የሚያመጣብን አስቸጋሪው ነገር እኔ ላይ ብቻ ለምን ሆነ የሚል ሐሳብ ይመጣብን ይሆናል። አይደለም፣ ብቻችሁን አይደላችሁም። ብቻችንን አይደለንም። ብዙ ወንድሞችና እህቶች አሉ በዛ ውስጥ የሚያልፉ። እግዚአብሔር ያለን ሁሉ ይመለከታል። መንፈስ ቅዱስ ከጎን ሆኖ ያበረታታል። ስለዚህ ኤልያስ እንደዛ በተጨነቀ ጊዜ እግዚአብሔር ምግብ ነው የሰጠው፣ የሚበላ የሚጠጣው እንዲበረታ። በለስላሳ አነጋገር ተናገረው። ኤልያስ ተስፋ ቆርጦ የነበረው ሰው ተበረታታ፣ ኃይል ጉልበት አገኘ። ለዚህ ነው ጌታ ኢየሱስ ክርስቶስም እኔን አሳደውኛል፣ እናንተም እኔ ተከታይ ስለሆናችሁ እናንተንም ያሳድዷችኋል፣ መከራ ይመጣባችኋል፣ ችግር ይመጣባችኋል ብሎ የተናገረው። ሐዋርያት በብሉይ ኪዳን ላይ ስንመለከት መጀመሪያ በጣም የሚፈሩ ሰዎች ነበሩ። ጌታ ኢየሱስ በተያዘ ጊዜ ሁሉም ተበታትነው ነበር። ነገር ግን በጸለዩ ጊዜ በበረቱ ጊዜ መንፈስ ቅዱስ በወረደባቸው ጊዜ ኃይልን አገኙ። ስለዚህ ለሱ መመስከር ጀመሩ። በጣም የሚገርመው ግን እየተያዙ ይታሰሩ ነበር፣ ይገረፉ ነበር። በሐዋርያት ሥራ ምዕራፍ 5 ላይ ሄዳችሁ ስትመለከቱ እነ ጴጥሮስ ተይዘው ታሰሩ፣ ተገረፉ። እግዚአብሔር መልአክ ደግሞ ለሊት አስለቀቃቸው። ከዛ በኋላ ደግሞ በአደባባይ ቆመው እንደገና ያንኑ ቃል ይናገሩ ነበር። ነግረናቸዋል ነበር ይሄን ነገር አታድርጉ ብለን፣ አይ እኛ እግዚአብሔርን ነው የምንሰማው አሉ። ኋላ ግን ያዕቆብን ከመሐከላቸው ይዘው ገደሉት። በዚህን ጊዜ ሐዋርያት በሙሉ ተሰደዱ፣ ወደ ተለያየ ቦታ ሄዱ። ነገር ግን ሲሄዱ ራሳቸውን አልሸሸጉም። ቃሉን እየተናገሩ እየሰበኩ ነበር የሄዱት። ምክንያቱም በዛ በተራራው ላይ ሆኖ ጌታ ኢየሱስ ያስተማራቸውን ትምህርት አረሱ። ስለ ጽድቅ ብላችሁ ስለ እኔ ብላችሁ የምትሰደዱ ሁሉ ብፁዓን ናችሁ፣ መንግሥተ ሰማይ የእናንተ ናትና ብሎ ያንን ነበር የሚያስቡት፣ የሚመጣውን መንግስት። እነዚህ ሐዋርያት እንደኔና እንደናንተ ነበሩ። ለየት ያደረጋቸው በመጾም በመጸለያቸውና ራሳቸውን ለመንፈስ ቅዱስ በማዘጋጀታቸው ነው። ዛሬም እኛ የሚጠበቅብን ይሄ ነው፣ የበለጠ ወደሱ መቅረብ፣ ራሳችንን ለመንፈስ ቅዱስ ማዘጋጀት። ያን ጊዜ የሚመጣውን ችግር ሁሉ እንችላለን፣ በሱ ኃይል እንቋቋማለን። በእኛ ሳይሆን በሚሰጠን ባስቻለን። ጳውሎስ በተደጋጋሚ ስለ ራሱ ይናገራል። ተይዞ ለምን ወንጌልን ትናገራለህ ተብሎ ተይዞ ባለቆች መካከል፣ በዳኞች መካከል፣ በፈራጆች መካከል በቀረበ ቁጥር ስለ ራሱ ይናገራል በብዛት። ሐዋርያት ሥራ ላይ ሄዳችሁ ስታነቡ እኔ አሳዳጅ ነበርኩ፣ ይታያችሁ፣ አሳዳጅ የነበረ ሰው ነበር፣ ክርስቲያኖችን በሙሉ እየያዘ የሚያስር ሰው፣ ለሞት አሳልፎ የሚሰጥ የመጀመሪያው ሰው እስጢፋኖስ በሚወገርበት ጊዜ ጳውሎስ ጤና ስላልተሰማው ልብሳቸውን ይይዝ ነበረ። እነሱ መጎናጸፊያቸውን አውልቀው ድንጋይ መወርወር እንዲመቻቸው ያንን ሲያወልቁ እሱ ያንን ይይዝ ነበረ፣ ልብሳቸውን ይጠብቅ ነበረ። የዛ አይነት ሰው መጨረሻ ላይ ግን ጌታ ኢየሱስ ክርስቶስን ሲያገኝ ራሱ ምን ሆነ? ተሳዳጅ ሆነ። ግን በደስታ ነው፣ በጣም በደስታ። እንደውም ብዙ ጊዜ አይደበቅም፣ በጣም እየደፈረ ወገኖች ናቸው አብረውት የነበሩት የሚሸሽጉት፣ ወይ ሌሊት በአጥር ላይ በግንብ ላይ የሚያዘልሉት ወደ ተለያየ ቦታ የሚሸሽጉት እነሱ ነበሩ። ምክንያቱም የተዘጋጀለትን የጽድቅ አክሊል ያውቅ ነበር፣ አይኑ በሙሉ እዛ ላይ ነበር። በመካከለኛው ክፍለ ዘመን ኃይለኛ ስደት ነበረ። ክርስቲያኖች በጣም የሚታደኑበት፣ የሚገደሉበት፣ ያለ ርኅራሄ። ታላቁ ተጋድሎ ላይ ስትመለከቱ እስከኛ አገር ድረስ ደርሷል። እስከ አቢሲ ላጽፋለች የመጨረሻዎቹ በቃ ለሰንበት አግለው ብዙዎች ያለቁበት አገር አንዱ የኛ አገር ነው ወገኖቼ። ሰዎች የተሰደዱበት ለሃይማኖታቸው ተብለው የታረዱበት የተገደሉበት ብዙዎችን በዛ ክፍለ ዘመን ከእንስሳት ጋር ያታገሏቸው ነበር። በእሳት ያቃጠሏቸው ነበር። ሌሎችም መጥፎ ነገሮችን ያደርጉ ነበር። ነገር ግን እነዚህ ሰዎች ደስተኞች ነበሩ። የሚገርመው ምክንያቱም ይሄንን በዚህ ምድር ያለውን አላፊውን ነገር ሳይሆን ይመለከቱ የነበረው የተዘጋጀላቸውን መንግስተ ሰማይ የእናንተ ናትና የተባለውን ስለ ጽድቅ ብለው ያ ሁሉ እንደሚሆን አውቀዋል። ስለ ጌታ ኢየሱስ ክርስቶስ ይሄ ጽድቅ የሚለው የራሳችን ጽድቅ ሳይሆን የእሱን ጽድቅ ማለት ነው። ስለዚህ ብዙዎቹ ፊታቸው በደስታ የተሞላ ነበር። ሰዎቹ ይገረሙ ነበር። ያንን ፍርድ የሚፈርዱባቸው የሚያስፈጽሙት ሁሉ ይገረሙ ነበር። እንዴት ይሉ ነበር? ምክንያቱም ምስጢሩ አልገባቸውም። ከዛ ሞት በኋላ አዲስ ሕይወት እንዳለ በሰንበት ትምህርት እንደተማር ነው። ያንን ነበር የሚመለከቱት። እርግጠኛ ነኝ አሁን የስብከት ሰዓት ስለሆነ ነው እንጂ እያንዳንዱ ሰው የሚናገረው የራሱ ታሪክ ከዚህ ከእናንተ መሃል እንዳለ አውቃለሁ። ስለ ሃይማኖቱ ስለ እምነቱ ብሎ የደረሰበት በእኛም ሀገር ሚሽነሪዎቹ ሲመጡ ብዙ መከራ ነው የተቀበሉት። ብዙ ችግር ነው የደረሰባቸው። እነሱንም የተቀበሉ ሰዎች እንደዚሁ ብዙ ችግር ደርሶባቸዋል። በቀላሉ አይደለም የእግዚአብሔር ቃል የተዳረሰው። አሁን እግዚአብሔር ይመስገን ሁሉ ነገር በእጃችን ነው። መጽሐፍ ቅዱስን በነጻነት እናነባለን፣ እናዳምጣለን፣ ጸሎት ቤት መሄድ እንችላለን። ካልሄድንም ይኸው ቤታችን ድረስ በእንደዚህ አይነት ቴክኖሎጂ እናዳምጣለን። ይሄ ሁሉ ግን እዚህ የደረሰው ብዙ ውጣ ውረዶችን አልፎ ነው። ከዚህ ከአሜሪካ ወደ አፍሪካ የሄዱ ብዙ ሚሽነሪዎች ነበሩ። አልተመለሱም። ብዙዎቹ እዛው ነው በተለያየ ህመም። አንዳንዶቹም ደግሞ እንቢ አሻፈረኝ ያሉ ሰዎች ግማሾቹን በጦር ግማሾቹን በገጀራ የጨረሷቸውና እዛው የቀሩት። እነሱ ግን ያንን ሲያደርጉ በደስታ ነበረ። ምክንያቱም የጽድቅ አክሊል እንደተዘጋጀላቸው ያውቁ ነበርና። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው እሱ ያለን? እኔን አሳደውኛልና እናንተንም የዚህ አይነት ነገር ስለሚያደርሱባችሁ በፍጹም አትፍሩ ብሎ ነው። በኢሳይያስም ይሄ ቃል ተደግሟል። ኢሳይያስ 51 ቁጥር 7ን ማንበብ እፈልጋለሁ። እንደዚህ ይላል፣ እናንት ጽድቅን የምታውቁ ሕጌንም በልባችሁ ያኖራችሁ ሰዎች ስሙኝ። ሰዎች ሲዘባበቱባችሁ አትፍሩ፣ ሲሰድቧችሁ አትደንግጡ ብሎ ይነግረናል። እንግዲህ እዚህ ላይ ስንመለከት ጽድቅን የምታውቁ ምን አይነት መልካም አነጋገር ነው! ሕጌን በልባችሁ ያኖራችሁ። ሕግ እንደማያድነን እናውቃለን። ከዚህ በፊት ተነጋግረናል። ያ ሕግ ግን የእግዚአብሔር ባህሪ ነው። ስለዚህ የእግዚአብሔርን ባህሪ በልባችሁ ውስጥ ያስቀመጣችሁ ሰዎች ሰዎች ላያከብሯችሁ ይችላሉ። ይሰድቧችኋል፣ ያንጓጥጣችኋል፣ ይዘባበቱባችኋል፣ ይቀልዱባችኋል። ነገር ግን አትደንግጡ፣ አትፍሩ። ከዛ ባሻገር ያለውን ተመልከቱ። ያም ምንድነው? እሱ የጌታችን ኢየሱስ ክርስቶስ ዳግም ምጽአት። ያኔ በሰማይ ልጆቹን ሲሰበስብ ኑ ያባቴ ብሩካን ብሎ የሚጠራ ይሄንን ለማድረግ ወግኖቼ ጥንካሬ ያስፈልጋል። ጥንካሬው ግን የሚመጣው እኛ ፈቃዳችንን ለሱ ስናስረክብ መንፈስ ቅዱስ ነው የሚሰራው። እነዚህ ሁሉ ሰዎች አሁን የጠቃቀስኳቸው በሙሉ ለኛ ምሳሌ እንዲሆኑ ያደረኩት በራሳቸው ኃይል አይደለም፣ ከእግዚአብሔር ጋር ጥብቅ ግንኙነት ነበራቸው። ራሳቸውን ለመንፈስ ቅዱስ አሳልፈው ሰጥተዋል። በራሳቸው ፈቃድ ሳይሆን የሱን ፈቃድ የሚጠብቁ የሚከተሉ ነበሩ። ስለዚህ በዚህ ምሽትም የማበረታታችሁ አደራም የምላችሁ እኛ ራሳችንን እናሳልፈን ለሱን እንዲያበረታን። ምናልባት በብዙ ቻሌንጅ ውስጥ ምናልፍ ሰዎች እንኖራለን። በብዙ ተግዳሮቶች ውስጥ እያለፍን ያለን ሰዎች እንኖራለን። ይሄን በማሰብ ለሱ አሳልፈን እንስጥ። አትደናገጡ ብሏል። አትገረሙ። አዲስ ነገር አይሆንባችሁ። ነቢያትም በዛ ውስጥ አልፈዋል። ሐዋርያትም በዛ ውስጥ አልፈዋል። አድቃን ሁሉ በዛ ውስጥ አልፈዋል። ስለዚህ እናንተም በተመሳሳይ መንገድ እያለፋችሁ ናችሁ እያለ ነው። ስለዚህ አባቶች በተጓዙበት መንገድ እየተጓዝኩ ነኝ ብለን እናስብ። ይህን ማድረግ እንድንችል ራሳችንን ለእግዚአብሔር መንፈስ ተገዢ እንድናደርግ መንፈስ ቅዱስ ደግሞ ከሁላችን ጋር እንዲሆን እንዲመራን እንዲያግዘን ጸሎቴም ነው ምኞቴም ነው። እግዚአብሔር ይባርካችሁ። ደህና አደሩልኝ።
አሜን አሜን። ዳኒ እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። ስለዚህ ስለሚያጽናናው ስለታላቁ ትምህርት እጅግ አድርገን እግዚአብሔር እናመሰግናለን። እግዚአብሔር ባንተ ውስጡ ነው ስለተጠቀመብህ፣ ለእያንዳንዳችን የሚሆን የሚያጽናና ትምህርት ሁልጊዜ ስለምታቀርብ እግዚአብሔርን እጅግ አድርገን እናመሰግናለን። የበለጠ እንድትባረክ ጸሎቴ ነው። እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። እሺ እንግዲህ ሁላችሁም እንደተባረካችሁ ተስፋ ስላለን በማንኛውም ነገር እንዳንደነግጥ እንዳንፈራ፣ መንፈስ ቅዱስ ደግሞ ከኛ ጋር ሆኖ ስለሚያጽናና ስለሚያበረታ በምንም አይነት ነገር ብናልፍ እሱ ከኛ ጋር ነው እና እግዚአብሔር ስለዚህ እያመሰገንን አሁን እህታችን ማርሸት በመስሙር ተባርከናለች። እግዚአብሔር ይባርክሽ ማርሸት።
አሜን አሜን። ወንድም ዳን ጌታ ይባርክህ፣ ጸጋውን ያብዛልህ። እንደተማርነው እንደሰማነው ጸንተን መኖር እንድንችል እግዚአብሔር አምላክ ይርዳን። ለእግዚአብሔር ክብር ሰምራለሁ። ጊዜው ስታይ አይንህን አቅና፣ መድኃኒት በርሽ ነውና። ጊዜው ስታይ በርታ ተጽናና፣ ጌታ ኢየሱስ በደሽ ነውና። ጊዜው ስታይ አይንህን አቅና፣ መድኃኒት በደሽ ነውና። ጊዜው ስታይ በርታ ተጽናና፣ ጌታ ኢየሱስ በደሽ ነውና። ጥቂት ዘመን እንዳለ ዋቆ፣ ጠላት ሲዋጋ ያለ ልክ ታጥቆ። መጻተኛው በርታ ተጽናና፣ ጌታ ኢየሱስ በደጅ ነውና።
ጊዜውን ስታይ ዓይንህን አቅና መድኃኒት በደጅ ነውና ጊዜውን ስታይ በርታ ተጽናና ጌታ ኢየሱስ በደጅ ነውና ሰላም ሲታጣ ጭንቀት ሲበዛ ክርስቲያን መሆን ሲታይ እንደ ዋዛ በዚህ ጊዜ አትሸበር ሌዋን ግድ ነው አትመረር ጊዜው ስታይ ዓይንህን አቅና መድኃኒት በደጅ ነውና ጊዜው ስታይ በርታ ተጽናና ጌታ ኢየሱስ በደጅ ነውና ፍቅር ሲሸሽ መክፋፋት ሲኖር በሰው አትፍረድ ራስህን መርምር በጭካኔ ሰይጣን ሲሰራ የክፋት ፍሬ በዓለም ሲዘራ ጊዜው ስታይ ዓይንህን አቅና መድኃኒት በደጅ ነውና ጊዜውን ስታይ በርታ ተጽናና ጌታ ኢየሱስ በደጅ ነውና እውቀት ሲበዛ ክህደት ሲመጣ ቀኑ ቅርብ ነው ጌታ ሊመጣ ይህ ሁሉ ሲሆን ዓይንህን አቅና ጌታ ኢየሱስ በደጅ ነውና ጊዜውን ስታይ ዓይንህን አቅና መድኃኒት በደጅ ነውና ጊዜውን ስታይ በርታ ተጽናና ጌታ ኢየሱስ በደጅ ነውና ጊዜውን ስታይ ዓይንህን አቅና መድኃኒት በደጅ ነውና ጊዜውን ስታይ በርታ ተጽናና ጌታ ኢየሱስ በደጅ ነውና
አሜን
አሜን። ማርሸትዬ እግዚአብሔር ይባርክሽ ጸጋውን ያብዛልሽ በታማኝነት ስለምታገለግይ እግዚአብሔር ስላንቺ እናመሰግናለን። ጊዜውን ስናይ እንድንበረታ እንድንጽናና እግዚአብሔር ሁላችንም ይርዳን። በዚህ ምሽት ብዙ የበረከት ጊዜ ነበር ከሰንበት ትምህርት ጀምሮ እስካሁን። እግዚአብሔር እጅግ አድርጌ አመሰግናለሁ። በመዝሙርም ተባርከናል። ሁሉ ነገር ክርስቶስ መንፈስ ቅዱስ አብሮ ስለነበረ እጅግ አድርገን እናመሰግናለን። በሐሳብ በጥያቄ የቀረባችሁት ሁሉ በሰንበት ትምህርት እግዚአብሔር ይባርካችሁ። እንዲሁም ቃሉን በመስማት የተባረክን ሁላችንም መጽናኛ የሚያጽናኛውን የእግዚአብሔርን ቃል ወንድማችን አድርጎ ስለተናገረን እግዚአብሔርን እጅግ አድርገን እናመሰግናለን። ከመለያየታችን በፊት እንግዲህ እህታችን ብዙዬ አላያትም የለችም። በጸሎት ወደ እግዚአብሔር ዙፋን የሚያቀርበን እንዲዘጋጅ ፈቃደኛ ሰው ጠይቃለሁ። እሺ፣ ዛሬ የተቀዳ ቁጥራችን የሚሆነው 7365 ነው። የተቀዳውን ለማዳመጥ የምትገቡበት ቁጥር 6054754986 አክሰስ ኮዱ 7128 ፓውንድን በማስገባት የተቀዳውን ማዳመጥ ይቻላል። በማለዳ ጠዋት ሳምንቱን ሁሉ በማለዳ ጠዋት ከ6-7 በምሳ ሰዓት ከ12-1 በማታው ከ8-10 እስካሁን ድረስ ያው 10 ሰዓት የሚሆን ነው። ይህ ሁሉ የሚሆነው በኢስተር አቆጣጠር ወይም በኤሮፓያን አቆጣጠር ነው። ሮብ ሮብ የጾም ጸሎት አለን። በወር አንድ ጊዜም የጾም ጸሎት አለን። ለማገልገል የምትፈልጉ ሁሉ ቦታው ክፍት ነው። በምትፈልጉበት ቦታ ሁሉ አገልግሎት መስጠት ይቻላል። እና እግዚአብሔርን እጅግ አድርገን እናመሰግናለን። አሁን እንግዲህ ወደ ጸሎት የምንሄድበት ጊዜ ነው። ለምን ፈቃደኛ ሰው አጠር አድርጎ ወደ እግዚአብሔር ዙፋን እንዲያቀርበን በትህትና ጠይቃለን።
እንጸልያለን። ቅዱስ
እንቺ ማርሸትዬ እግዚአብሔር ይባርክሽ።
ጸልይ።
መሐሪ ታጋሽ ሩሩ አባታችን አምላካችን ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋህን ምሕረትህን ቸርነትህን አብዝተህልን በወጣንበት በሰላም ስለመለስከን እናመሰግናለን። ቃልህንም እንድንሰማ እድል ስለሰጠህን ክብር ሁሉ ላንተ ይሁን። ቃልህ ወደ አንተ እንዲያቀርብን፣ ቃልህ እንዲለውጠን፣ እንዲያንጸን፣ እንዲገነባ ፈቃድ ይሁን። እግዚአብሔር ሆይ በመልካም መሬት ላይ እንዲወርቅ ቃልህ ሰምተን በተግባር ላይ እንድንፈጽመው የተግባር ሰዎች እንድንሆን ጌታ አንተ ተረዳን፣ ታግሰን ዘንድ ፈቃድ ይሁን። አቤቱ ጌታ ሆይ ጸጋን ስላበዛህልን ያልጠፋ ነው ከአንተ ምሕረት የተነሳ ስለሆነ ማለዳ ማለዳ አዲስ ስለሆነ ምሕረትህ እናመሰግንሃለን። ስምህንም እንድንጠራ አባባት ብለን የምንጮህበትን የልጅነት መንፈስን ስለሰጠህን ክብር ሁሉ ላንተ ይሁን። ኃጢአታችን እንጂ እኛን ስለማትጠላን እናመሰግንሃለን። ስለታገስከን በኃጢአታችን በበደላችን ስላላጠፋህን የምሕረት እጆችን ዘርግተህ ኑ ተመለሱ እያልክ በሩን ከፍተህ ወደ አንተ እንድንመለስ እድልን ለሰጠህን ጌታ ተመስገን። በዚህ ጌታ ሆይ በተሰጠን እድላችን በተሰጠን ጊዜያችን ጌታ አንተን አብልጠን ወደ አንተ እንድንቀርብ እርዳን። አቤቱ ጌታ ሆይ የኔንም የወገኖችንም ኃጢአት በደል መተላለፍ ሁሉ በጌታ በኢየሱስ ስም አንተ ይቅር በል። እርማችንን ከኛ አውጣልን ጌታ። አንተ የማትወደውን አንተ የማትፈልገውን ነገር ከኛ ቆርጠህ ጣልልን ጌታ ሆይ። እነሆኑ እናን ደካሞች ሸክማቸው የከበደ ወደ እኔኑን ያሳርፋቸዋለሁ ብለህናልና ቃል ገብተሃል። በቃል መሰረት ወደ አንተ መጣን። ሸክማችን ከብዶን ጌታ ሆይ የከበደብንን ኃጢአት ሸክም በጌታ በኢየሱስ ስም ከኛ አንሳለን። አቤቱ ጌታ ሆይ በተለወጠ መንፈስ አመላልሰን ጌታ፣ ያ ሐዋርያቶችን የለወጠው መንፈስ ቅዱስ እኛን የሚለውጠን ወደ አንተ ያቅርበን ጌታ ሆይ። ያንተን ስራ የምንሰራ ልጆችህ እንድንሆን በዚህ በመጨረሻው ጊዜ ሰላም በጠፋበት፣ ደህንነት በጠፋበት፣ ሰው በተጨነቀበት በዚህን ጊዜ ጌታ ሆይ ስለ አንተ የምንናገር እንደሆን አንተ አፋችን ትሆን ዘንድ ጌታ ሆይ እኛነታችን ዝቅ ብሎ ተዋርዶ በእኛ ሕይወት አንተ ከፍ ብለህ ትታይ ዘንድ ፈቃድ ይሁን። አቤቱ ጌታ ሆይ ባንናገር ባንመሰክር በአፋችን አቤቱ ስራችንና አነጋገራችን አካሄዳችን ያንተን ባህሪ የሚያንጸባርቅ መልካም የህይወት ሽታዎች እንድንሆን አንተ እርዳን ጌታ ሆይ። ስምህን ይዘን ለሌሎች እንቅፋት ከመሆን አንተ ጠብቀን። አቤቱ ጌታ ሆይ አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም የአባቴን ፈቃድ የሚያደርግ እንጂ ብልሃል እና ፈቃድን የምናደርግ ልጆች ሁነን እንድንገኝ አንተ እርዳን። አቤቱ በቃልም እያስተማርከን እየመከርከን ስላለ ስለሰጠን አገልጋዮች ሁሉ እናመሰግናለን። እንግዲህ ተዘጋጅተን እንድንጠብቅህ መብራቶቻችንን አብርተን ጌታ ሆይ ከሚያንቀላፉት ጋር ሳይሆን ነቅተው ከሚጠብቁት ጋር እንድንሆን አንተ እርዳን። ዛሬ ደወሉን ትደውላለህ አቤቱ፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ተብሎ እንደተጻፈ ንቁ እያልከን ያለ ከእንቅልፋችን እንድንነቅ አንተ እርዳን። በራሳችን አንዳች መልካም ነገር ማድረግ አንችልም። ነገር ግን አንተ ስትረዳን፣ አንተ ስታግዘን፣ ያ መንፈስ ቅዱስ ሲረዳን እና ሲያግዘን ጌታ ሆይ እንለወጣለን፣ እንባረካለን። እኛም ተባርከን ቤተሰቦቻችን ተባርከው ለሌሎች ለውጭም ሰዎችን በረከት እንሆናለን። እያንዳንዳችን ቤትን አንተ ጎብኝ፣ አንተ ባርከን፣ መንፈስ ቅዱስ በእያንዳንዳችን ቤት ውስጥ ይግባ። አቤቱ ጌታ ብዙ የጸሎት አደራዎች መልሰሃል፣ እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ ወደ እኔ ጩህ፣ እኔ የምመልስልሃለሁ፣ አንተን የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ብለህ ቃል ገብተሃል። ጌታ ሆይ በቃል መሰረት እንጸልያለን። የታመሙ በቤትም በሆስፒታል ያለ ፈውስ ይንካቸው። አቤቱ ጌታ ሆይ ያዘኑት ልቦች ሁሉ አንተ አጽናና። ልጆቻችንን በፊትህ እናቀርባለን። ያንተ ጸጋ ምሕረት ቸርነት እንዲበዛላቸው የሚገዳደራቸው ጌታ ሆይ ካለባቸው ተጽዕኖ ከዓለም ከጓደኛ በጌታ በኢየሱስ ስም አውጣለን። አውጥተህ ጌታ አንተ እጃቸውን ይዘህ መርተህ ለቤትህ በቤትህ እንዲያገለግሉ ታደርጋቸው ዘንድ እንለምንሃለን። ጌታ ሆይ አንተ ወጣቶቻችን ሁሉ ጌታ አንተ ጎብኛቸው፣ አንተ ያዛቸው ጌታ ሆይ ጠላት በወጣቶቻችን የተሰለፈው የጠላት ሰራዊት በስምህ ስልጣን የተመታ ይሁን። በትዳር ላይ የተሰለፈው የጠላት ሰራዊት በስምህ ስልጣን የተመታ ይሁን። እያንዳንዳችን ትዳር አንተ ጠብቅ። ለልጆቻችን እንቅፋት ከመሆን አንተ ጠብቀን ጌታ ሆይ እባክህን ጌታ አንተ ከኛ ጋር አሁን በዚህ ጊዜ ደግሞ ወደ አገር ቤት ሄዱ ጸልዩልን ያሉትን አቤቱ ጌታ ሆይ በሰላም አድርሰ መልስ። ሊሄዱ ያሰቡትንም በመንገዶቻቸው ሁሉ አንተ አብረሃቸው ሁን። በዓለም ዙሪያ ሁሉ ያለውን ሰላም ማጣት ያለ የሰላም አምላክ አንተ ሰላም ስጥ። አቤቱ አንተ መሪዎችን ትገናኛቸው ዘንድ አደራውን ላንተ እንሰጣለን። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርዶ ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅርላለሁ፣ ምድራቸውን እፈውሳለሁ ብለሃልና ጌታ ሆይ አሜን። ምድራችን ትፈውስልን ዘንድ ኃጢአታችን ይቅርትልን ዘንድ ፊትን ትመልስልን ዘንድ ፈቃድ ይሁን። ያ ሁሉ መቅሰፍት የመጣው በእኔ በወገኖች ኃጢአት ነው፣ ይቅር በለን ጌታ ሆይ። አቤቱ የታቀደው ቤተ ክርስቲያን ለመስራት የታቀደውን እቅድ ሁሉ አንተ ከግብ ታደርስ ዘንድ ፈቃድ ይሁን። አቤቱ የክፍፍል መንፈስ በጌታ በኢየሱስ ስም ከህዝብህ የራቀ ይሁን ጌታ ሆይ። በአንድነት ሆነን ስራህን መስራት እንድንችል አንተ እርዳን። ሐዋርያቶች በአንድ ልብ በሆኑ ጊዜ ያ መንፈስ ቅዱስ ወረደላችሁ ጌታ ሆይ። የምትፈልገውም አንተ አንድ ልብን ነው። የተከፋፈለ ልብን በጌታ በኢየሱስ ስም ከኛ ርቀህ በአንድ ልብ ጌታ ሆይ፣ ቋንቋ ሳይለየን፣ ዘር ሳይለየን በአንድነት ሁነን ያንተን ወንጌል ማዳረስ እንድንችል እርዳን ጌታ ሆይ። በዚህን ጊዜ የከፋፈለውን ጠላት ጌታ የጠላት ስራ ሀሳቡን እቅዱን ሁሉ ታከሽፍ ዘንድ ፈቃድ ይሁን። እኛም ጌታ በዛ ወድቀን እንዳንገኝ አንተ እርዳን። ቁም ያለው የሚመስለው እንዳይወቅ ይጠንቀቅ ተብሎ እንደተጻፈ ቁመን አላለን እያን ወድቀን ከመገኘት አንተ ጠብቀን። አቤቱ አስቀድማቸው የእግዚአብሔር መንግስት ጽድቁን ምሹ ሌላ ሁሉ ይጨምርላቸዋል ተብሏልና ያንተን ጽድቅ መሻት መፈለግ እንድንችል አንተ እርዳን። የጽሞና ጸሎት ያላቸውን የልባቸውን መሻት ፍላጎት የነገሩ እንደ ፈቃድ ፈጽምላቸው። በማረሚያ ቤት በእስር ቤት ያሉት ጌታ የሚፈቱበትን ጊዜ ታፋጥንላቸው ዘንድ እንለምንሃለን። እንግዲህ የሚካሄደውን ኮንፈረንስ ጌታ አንተ ቀድመ በዛ ቦታ ትገኝ ዘንድ የሚሄዱትንም አንተ ተባረክ ዘንድ አገልጋዮችን ሁሉ ጌታ ሆይ አንተ ከነሱ ጋር ትሆን ዘንድ ቀድመህ አንተ ትገኝ ዘንድ ፈቃድ ይሁን። እንግዲህ ጌታ ሆይ እኛም በተሰጠን በዚች ባጭሯ ጊዜ አንተን አስከብረን ማለፍ እንድንችል አንተ እርዳን። ክብር ሁሉ ላንተ ይሁን። ጸልዩልን ባሉት እኛ በረሳናቸው መንፈስ ቅዱስህ ጌታ ይቃትትልን። የሁሉንም ልመና ጩኸት ስማ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን
አሜን አሜን። እግዚአብሔር ይባርክሽ ማርሸትዬ፣ ጸጋውን ያብዛልሽ። በመዝሙርም በጸሎትም በሁሉ ነገር ስለምታገለግይ እግዚአብሔር ባርኮሻል። የበለጠ እንዲባርክሽ ደግሞ ጸሎቴ ነው። አንቺንም ቤተሰብሽን ሁሉ ይባርክ። የሁላችንም ጸሎት ይዘሽ ስለቀረብሽ ተባረኪ። ጉባኤ ሁሉ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። መልካም ሌሊት፣ መልካም ጧት ሊሆንላችሁ መልካም ጧት። ወዳችኋለሁ። ደህና እደሩልኝ። እግዚአብሔር ይባርካችሁ።
እግዚአብሔር ይባርክሽ። እግዚአብሔር ይባርካችሁ። ደህና እደሩ።
አሜን።